የተከበራችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራማችን አሁን ጀምሯል። እንግዲህ መደበኛ የመግቢያ ክላሲካላችን በቴክኒክ ችግር አልቀረበም። እንግዲህ አድማጮቻችን ያው እንደተለመደው ዛሬ ፕሮግራማችን የተለያዩ በርከት ያሉ ፕሮግራሞች ወደ እናንተ ይደርሳሉ። እንግዶችም ስቱዲዮዎች እንግዶችንም ጋብዘናል። ለምሳሌ ትናንትና አርበኞች ግንቦት ሰባት እዚህ በስቶኮልም ታላቅ የገቢ ማሰባሰቢያ ፕሮግራም አከናውኗል። በእንግድነት የተገኙት አቶ ብንዙነ ጽጌ አርበኞች ግንቦት ሰባት ከፍተኛ አመራር አባል እዚህ ስቱዲዮ ይገኛሉ። ወደ በኋላ እንግዳ ሆነው ይቀርባሉ። እንዲሁም ሌላ እንግዳም አለን። ወጣት ኢየሩሳሌም እንደዚሁ በቀደመው ጊዜ የኢህአዴግ ሴቶች ወጣት ሊግ ይመስለኛል በዛ በአመራር የነበረች እንዲሁ ስቱዲዮ ትገኛለች። እንዲሁም ሌሎች ወቅታዊ ጉዳዮችንም እንዳስሳለን። እንግዲህ እስከ ፕሮግራማችን ፍጻሜ እንድትከታተሉ እንጋብዛለን። ወደ መጀመሪያ ሙዚቃ እናልፋለን።
Man be ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ
አድማጮቻችን ለየት ባለ ሁኔታ ፕሮግራማችንን እነሆ ዛሬ ጀምረናል። እንግዶች እንዳሉን ከመግቢያው ላይ ተነግሯል። እስቲ እንግዶቻችንን እናስተዋውቃችሁ። በራሳቸው አንደበት እነማን እንደሆኑ ይግለጹላችሁ። መጀመሪያ ከህቴ ልጀምር።
ኢየሩሳሌም አበረ ባላለሁኝ የቀድሞ የአዲስ አበባ ኢሃዲግ ሴቶች ሊግ ምክትል ሊቀመንበር በመንግስት የአዲስ አበባ ከተማ የሴቶች ህጻናትና ወጣቶች ጉዳይ ቢሮ የሴቶች ዘርፍ አማካሪ።
ይሄን ሁሉ ትሽው ነበር የነሱ ስልጣን?
አዎ ሌሎችም አሉ ከፈለክ ተመረላል።
ተከሻሽ ከቻለው እንግዲህ መናገር ትችያለሽ ማለት ነው። እንግዲህ ኢየሩሳሌም ከኛ ጋር ነች። ኢየሩሳሌም መቼ ነው የኢሃደግ ባለስልጣንነትሽን በቃኝ ጠገብኩ ብለሽ አልፈልግም ብለሽ መቼ ነው መጨረሻ ላይ ወጣሽ?
2007 ነው።
2007 ማለት
ዘንድሮ በኢትዮጵያ አቆጣጠር ማለት ነው። በነጮቹ 2015
በዚህ አመት ነው ማለት ነው።
አዎ በዚህ አመት ነው።
ሌላው እንግዳችን የውድ ኢትዮጵያዊው የአንዳርጋቸው ጽጌ በሱ ብሎ ጀምር ነው ደስ የሚለኝ ወንድም ነው። እስቲ እሱንም እናስተዋውቃችሁ።
እሺ ብዙ ነጽጌ ይባላልሁኝ። የአረብኞች ግንቦት 7 የውጪ አካል የስራ አስፈጻሚ ኮሚቴ አባል ነኝ።
እንዲሁም የአንዳርጋቸው ጽጌ ወንድም ነው።
ወንድም ነኝ።
በዛሬው ፕሮግራማችን ከነዚህ ሁለት እንግዶቻችን ጋር ውይይት እናደርጋለን። እስከ 6 ሰዓት ድረስ ባለው ፕሮግራማችን ከኛ ጋር እንደምትቆዩ እየተማመንን መልካም ቆይታ ያያልን ፕሮግራማችንን እንቀጥላለን።
ዘናናችሁ ልጆች እኛ ዘናናን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ዘናናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰምናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። የሚያስተምሩ ዘፈኖች ይዘን ቀርበናል። ነገሮች በአለም ቀደምተኝነት አላት። ከዛ ውስጥ እስቲ ከጥቂቶች ውስጥ አንዱን እናንሳው። እሱም በአፋር ብሔራዊ ክልላዊ መንግስት የታችኛው ተፋሳሾች ውስጥ የሚገኘው ሀዳር በአለም ታዋቂና ዝነኛ የሆነች የሰው ዘር ግኝት ቅሬት አካል ሉሲ ትንቅነሽ የተገኘችበት ስፍራ ነው። አካባቢው በአፍሪካ ሀገር ውስጥ በኢትዮጵያ በጣም ጠቃሚ ሆኖ ቅሬት አካሎች የሚገኙበት ስለሆነ የሰው ዘር ምንጮችና ባህል አጥኚዎች ምሁራኖች ቀልባቸውን በኢትዮጵያ ላይ እንዲያሳርፉ አስገድዷቸዋል። የ3.5 ሚሊዮን ዓመት ዕድሜ ያላት ሉሲ ወይም ድንቅነሽ በአውሮፓ አቆጣጠር በ1974 መገኘቷ የሰው ልጅ ቆሞ መሄድ እንደጀመረ ፍንጭ የሚሰጥ እንደሆነ ሳይንቲስቶች ይናገራሉ። በመሆኑም ይህ ስፍራ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቶች እንደ አውሮፓ አቆጣጠር ሴፕቴምበር 5 1980 ዓ.ም በአለም ቅርስነት መዝግበዋል። ስለዚህ የሰው ልጅ ረጅም እድሜ ያለው የሰው ልጅ የተገኘው ከኢትዮጵያ መሆኑንም ታቃላችሁ ልጆች። ስሟም በአማርኛ ድንቅነሽ ሲባል ዓለም ላይ ደግሞ የምትታወቀው ሉሲ በመባል ነው። ልጆች በሚቀጥለው ጊዜ ደግሞ ሌላ የኢትዮጵያ ባለም ቀደምትኝነት ኮነችባቸው ደግሞ አንድ ነገር ይዘን እንመጣለን። ደህና ዋሉ ልጆች። ልጆች እንግዲህ በተከታታይ ከመናቀርባቸው ከክቡር ከበደ ሚካኤል ተረትና ምሳሌ ከተባሉት መጽሐፎች ውስጥ እስቲ አንዱን ተረት እናወራላችሁ። ዛሬ የምንሰማው ተረት ስለ ደግ ስራ ነው። እስቲ አሁን ወደ ተረቱ እንመለስ። ደግ ስራ። ከድሜው ገፋ ያለ አንድ ሰው ብዙ ገንዘብ ሰብስቦ ነበርና የሞቱ ቀን እንደደረሰ አወቀና ያለውን ገንዘብ ለሶስት ወንዶች ልጆች አከፋፈላቸው። ገንዘቡንም ርስቱንም ካከፋፈላቸው በኋላ አንድ እንቁ ሲቀረው እንቁንም አንስቶ እንዲህ አላቸው፣ በዚህ በሶስት ወር ውስጥ በጣም መልካም የሆነ ሥራ ለሰራ ልጅ ይህን እንቁ እሰጣለሁ ሲል ወደ አንድ ወገን አስቀመጠው። ከዚህ በኋላ ታላቅ ልጅ ተነስቶ አባቴ ሆይ፣ አንድ ሰው ከዚህ ቀድሞ ዕውቀት እንኳን ሳይኖረን ብዙ ገንዘብ አምኖ አደራ አስቀመጠልኝም የደረሰኝ ፊርማ አልሰጠውትም። ምንም ዕውቀት የለኝም ነበር። እኔም ከገንዘቡ ምንም ሳልነካበት በጥንቃቄ ጠብቄ አስቀመጥኩት። እርሱም መጥቶ ለመውሰድ በጠየቀኝ ጊዜ ገንዘቡን በመላ መልሼ ሰጠሁት። ላስቀመጥኩለትም የእምነቴ ዋጋ ቢሰጠኝ አልቀበልም ብዬ መለስኩለት። ይህ ደግ ሥራ አይደለም አለው አባቴ። አባትየውም ልጅ ሆይ፣ ይህ አንተው የሐቀኝነት ሥራ ነው እንጂ ደግ ሥራ ነው ሊባል አይበቃም አለው። ደግሞ ሁለተኛው ታናሹ ልጅ ተነስቶ አባቴ ሆይ፣ አንድ ቀን በኩሬ ዳር ዳሩን ሲሄድ ሳለው አንድ ሕፃን ልጅ በኩሬው ውስጥ ወድቆ ነበርና እኔም ለነፍሴ ሳልሳሳ በድፍረት ዘልዬ እኩሬው ውስጥ ገባሁና ልጁን በደህና አውጥቼ ለተቀመጠችውና ሰጠዋት። ይህ መልካም ሥራ አይባልምን አለው። አባትየውም ልጄ ሆይ፣ ይሁን እንጂ ይህ ሥራ የልማት ርኅራሄ ይባላል እንጂ ብቻውን ደግ ሥራ ነው ሊባል አይበቃውም አለው። ደግሞ ሦስተኛው ታናሽ ልጅ ተነሳን አባቴ ሆይ፣ አንድ ጊዜ በጨለማ ሌሊት ሆኖ ሳለ በጣም ጠላት የማልወደው በገደል አፋፍ ላይ ተኝቶ አገኘሁት። ደንግጦ ባኖ ወደ ገደል እንዳይወጥ ቀስ ብዬ ተንፏቅቄ ሄድሁና በጠላትነት መንገድ ሳይሆን ቀስቅሼ ከገደሉ አፋፍ አስነስቼ ወደ ደህና ስፍራ አምጥቼ አስተኛሁት። ነገር ግን እኔ ጠላትነትን መንገድ ሄጄ ደንግጦ ቢባንን ወደ ገደል ቢወጥቅ ኖሮ በዚያ በትልቅ ገደል ገብቶ ለመሞት አይዘገይም ነበር። ይህ ደግ ሥራ አይባልም አለው። ከዚያ ወዲያ አባትየው በዚህ በትንሽ ልጅ ሥራ ደስ ብሎት፣ ውድ ልጄ ከዚህስ የበለጠ ምን ደግ ሥራ አለ አለና እየሳመ ይህ እኮ ላንተ ነው የሚገባው ብሎ ሰጠው። እንግዲህ ጠላትን መውደድ ከሁሉ የበለጠ ሥራ ሊሆን ይገባል። አያችሁ ልጆች፣ ብዙ ጊዜ በጓደኝነት በማንኛውም ቦታ ላይ ጥሩ ላረገ ሰው ጥሩ ማድረግ ጥሩነት ነው፣ ተገቢነትም ነው። አደራ መቀበልም ኃላፊነት መቀበልም የአንድ እውነተኛና ሐቀኛ ሰው ተግባር ነው። በዚህ ተረት ላይ እንደተማርነው ግን ክፉ ላረገላችሁ መጥፎ ሰው ሲያጋጥማችሁ በመጥፎ መመለስ እንደሱም ክፉ ሰው ሆኖ በክፉ ከመመለስ በትህትና በደግነት መመለስን የመሰለ ትልቅ ደግነት የለም። ይህንንም በማድረጉ የልጁ አባት ተደስቶ እንቁን እንደሰጠው ከተረቱ ተመረናል አይደል? አያችሁ ልጆች፣ እንግዲህ የሚቀጥለው ተረት እስክንገናኝ ድረስ ደህና ሁኑ ልጆች። ተረቴን መልሱ፣ አፌን በዳቦ አበሱ። ደህና ሁኑ ልጆች።
ኢየሩሳሌም አበረ የቀድሞ የወያኔ ኢሃደግ ማለት ይችላል ቅራይልሽም ባለ ስልጣን ከኛ ጋር ይገኛሉ ወይም ትገኛለች። ኢየሩሳሌም በቅድሚያ በቅርብ ጊዜ እንደወጣሽ ከኢትዮጵያ ናግረሽናል። እስቲ በቅድሚያ እንዴት ወደዚህ ከዚህ ከኢሃደግ እንዴት ልትቀላቀይ እንደቻልሽ አተራለሽ ብትገልጪልኝ።
ያው ከዚህ በፊትም ይሄንን ነገር ተናግሬ ያለሁኝ በ1999 ወደ ዩኒቨርሲቲ በገባውበት ጊዜ
1999 በኢትዮጵያ አቆጣጠር ነው።
አዎ 19 እንግዲህ ወደ ነጮቹ በመቀየር ታገኛላችሁ።
2006 ምናምን ገደማ መሆኑ ነው። 7 እና 8 አመት ልዩነት ነው ያለው እንግዲህ።
1999 ማለት 2000 አመተ ምህረት ነው። 1999 ማለት 2006 ኦኬ ነው። አዎ በዛ ጊዜ ነው ወደ ድርጅቱ የገባሁት። ምክንያቱም ዩኒቨርሲቲ ተማሪ ሆነክ ስትገባ ወደ አባልነት እንድትገባ አሰራር አለ ዩኒቨርሲቲ ውስጥ፣ ወይም ደግሞ አባል ወይም ተቃዋሚ ራስክን መለየት ነበረብህ በዛ ወቅት። ስለዚህ አባል መሆን ወይም ተቃዋሚ መሆንህን ማሳወቅ
አልገባኝ። ዩኒቨርሲቲ ለመማር ዩኒቨርሲቲ ውስጥ ለመማር ማንነትሽን መግለጽ አለብሽ? የፖለቲካል ካለሬሽን ማሳወቅ አለብሽ?
ዩኒቨርሲቲ ውስጥ ገብተናል ባመጣነው ውጤት፣ ግን ውስጥ ከገባ በኋላ የማደራጀት ስራ ይሰራል።
ማን ነው የሚያደራጀው?
የገዢው መንግስት ማለት ነው። ስለዚህ እኔ አባል መሆን አልፈልግም ካልክ ተቃዋሚ ነህ ወይ ትባላለህ። ተቃዋሚም አይደለሁም ካልክ ለምንድን ነው? ወይ ተቃዋሚ መሆን አለብህ ወይ አባል መሆን አለብህ፣ መምረጥ አለብህ። ማል ሰፋሪ መሆን የለብህ።
ኦኬ መረጥሽ፣ ተቃዋሚ ነኝ
ይባላል።
ተቃዋሚ ነኝ አልኩ ልበል።
እኔማ አላልኩ።
እኔ አልኩ ልበል። ተቃዋሚ ነኝ አልኩ ልበል። ምን
በቃ ከዛ በኋላ ስራዎች ይሰሩብሃል። አንድ ከተቻለ ወደ አባልነት እንድትመጣ ስራ ይሰራብሃል። ካልተቻለ ደግሞ የምታደርጋቸው እንቅስቃሴዎች በሙሉ ችግር እንዳይፈጥሩ ክትትል ይደረግብሃል ማለት ነው።
በነጻነት ዩኒቨርሲቲ ውስጥ ዩኒቨርሲቲ እኮ የመመራመሪያ የመማሪያ የማወቂያ የመፈላሰፊያ ቦታ ነው። እዛ ውስጥ በነጻነት ማለት አልችልም ማለት ነው? መነቃነቅም አልችልም ማለት ነው?
በመጀመሪያ ትምህርት ቤቶች ከፖለቲካ ነጻ ናቸው ነው የሚለው ወረቀቱ፣ ግን ትግበራ ላይ ነው ይሄ እውነት የማይሰራው። እኔ ባለኝ አስተሳሰብ ማንኛውም አካል በትምህርት ቤቶች ውስጥ እንደነዚህ አይነት የፖለቲካዊ እንቅስቃሴ ማድረግ የለበትም የሚል ነው።
አዎ ግን ገባ።
ሃይማኖት ተቋማት ትምህርት ቤት ነጻ ቢሆኑ ገለልተኛ ቢሆኑ ነው የሚመረጠው። እነዚህ ተቋማት ናቸው ነገሮችን በፈለጉት መንገድ መደገፍ ባለባቸው እየደገፉ መንቀፍ ባለባቸው እየነቀፉ መሄድ የሚችሉት ማለት ነው። ነጻ ሲሆኑ ነው።
ኦኬ ይሄ ቲዮሪቲካሊ እንደሱ ነው። ግን አሁን አንቺ እንደምትይኝ ከሆነ ዩኒቨርሲቲ ውስጥ ስትገቢ ፈተናውን አልፍሽ ስትገቢ እዛ ለመማር የግድ መምረጥ አለብሽ። ወይ ተቃዋሚ ነኝ
መሃል ሰፋሪ የሚባል የለም፣ ወይም ዜጋ ነኝ የትኛውም ቦታ መሆን አልችልም አይባልም ነበር በወቅቱ።
እና አሁን ገባሽ? አምነሽበት አይደለም የገባሽው ማለት ነው?
ስገባ አምኜበት አይደለም። መጀመሪያ 1997 ላይ እኔ የድርጅት አባል አልነበርኩም። የመጀመሪያው ምርጫ ያደረኩበት እድሜ ላይ ነበር።
የቅንጅት
አዎ። እና የቅንጅት ደጋፊ ነበርኩ፣ የዛም አቀንቃኝ ነበርኩ። በዛ ወቅት ከገጠመኝ ችግር ተነስቼ ነው ዩኒቨርሲቲ ላይ ለቀረበልኝ ጥያቄ አባል መሆንን የመረጥኩት። ከዛ ልምድ ተነስቼ
የመኖር ግዴታ ነበር ማለት ነው?
ማለት ነው
ሰርቫይቫል
ለኔ። አዎ ለምን በ1997 ያለፍኩበት ራሱን የቻለ ችግር ስለነበር ደግሜ ለምንድን ነው ችግር ውስጥ የምገባው? ስለዚህ ተምሬ አገሬ ላይ መስራት እችላለሁኝ ባላምንበትም ነኝ ብዬ ማለፍ አለብኝ ግዴታ ስለነበር ሆኛለሁ።
ጥሩ ሆን
አገባቢ ነው ይሄ።
ኦኬ ይሄ አገባቢሽ ነው። እዛ ከገባሽ በኋላ ግን አሳመኑኛል ይመስሎሻል? መስሎኛል።
አዎ
እንዴት ነው ያሳመኑሽ?
ጥያቄዎች ነበሩኝ ከአማራ ብሔር ጋር ተያይዞ የሚነሱ ራሴ ውስጤ የፈጠራቸው ያለፍኩባቸው ነገሮች ነበሩ። የብሔርተኝነቱ አማራና ኦሮሞ ላይ ያለው መቋሰል፣ ለምን እኔ ከአማራም ከኦሮሞም ቤተሰብ አለኝ። ስለዚህ
ኢትዮጵያዊ ነሽ?
ኢትዮጵያዊ ነኝ፣ ግን የነዚህ የራሴ ቤተሰቦች መሃል የተፈጠረው መገፋፋትን አይ ነበረ። ስለዚህ የዘረኝነት ፖለቲካው ጎድቷል የሚል ሐሳብ ነበረኝ።
ያንቺ ቤተሰብ ውስጥ ቤተሰብ ደረጃ ደርሶ እንደዚህ አይነት
አዎ
ደርሶ ነበረ።
አዎ መገፋፋቱ በጣም ስላለ ይሄ ከአካባቢው ላይ የተፈጠረው ማህበረሰቡ ላይ ያለው እነዚህን ምንድን ነው ይሄን ያመጣው? መገፋፋቱ ነው የዘረኝነት ፖለቲካው የፈጠረው መገፋፋት ነው ብዬ ሳስብ ስለነበር ነው ከዚ ከማየው ነገር ተነስቼ ነው ተቃዋሚ የነበርኩት። ከዛ ግን በስልጠና ወቅት እነዚህ ነገሮች ለምን እንደተፈጠሩና እንዴት እንደምናስወግዳቸው ስልጠና ወሰድኩኝ። እነዚህ ስልጠናዎችን ስወስድ አንደኛው በህብረተሰብ ውስጥ ይሄ ጥበት ትምክህት የሚሉት እነዚህ ነገሮችን እንዴት ማጥፋት እንደሚቻል ድርጅቱ ምን አይነት እቅድ እንዳለው በዚህ ዙሪያና እነዚህን መሰል ስልጠናዎች ሶስት የትግሉ አካል ሆኜ ይሄን አስተሳሰብ በመታገል መለወጥ ይችላልው የሚል እምነት ውስጥ ያደረ።
ግን ትንሽ አልሰማሽም? በመጀመሪያ ደረጃ እነሱ ናቸው ያመጡት ይሄንን ኤክስትሪም የሆነ የዘር በቤተሰብ ደረጃ እስኪደርስ ድረስ ያመጡት እነሱ ናቸው። እነሱ አመጡት እነሱ ሶሉሽኑ ደግሞ ይሄ ነው ብለው ሲሉ ስትቀበዩ እንዴት ነው አልተጠራጠርሽም? ያመጡት በስተውን እነሱ እንደገና መልሰው መድኃኒቱንም ማለን
አንድ የማምነው ነገር አለ
እሱም
በማያዋጣ መንገድ ከመሄድ ይልቅ ውስጥ የመታገልን መረጥኩ።
ትክክል። ይሄም ማን ነው?
ስለዚህ ስገባ ጥቅም አይደለም የፈለኩት እኔ። ስገባ ስልጣን አይደለም የፈለኩት እኔ። ስገባ መምጣት አለበት ተብሎ የተቀመጡት ለውጦች እንዲመጡ ታገላለሁ ብዬ ገባሁኝ።
ኦኬ።
እነዛን መሰረት አድርጌ ስሰራ ቆየሁ ማለት ነው። ሞከርኩኝ።
እንዳጋጣሚ ሆኖ አሁን እንደማቀው ከሆነ ለስራ ገብተሽ ለጥቅም ወይንም ለስልጣን ብለሽ አልገባሽም። እንደምትነግሪን በእውነት እምታምኝበትን እማታምኝበትን ሁሉ ነግረሽናል። ግን ከዛ በኋላ ስልጣን በስልጣን ነው የሆንሽው። እንግዲህ እስቲ ስልጣኖችን ብቻ ንገሪን ልስማቸው።
በመጀመሪያ የአዲስ አበባ የኮሙኒኬሽን ጉዳዮች ስራ ሪፖርተር ሆኜ ነው የጀመርኩት።
ጋዜጠኛነት ነው የተማርኩት?
ጋዜጠኛነት ነው የተማርኩት። ሙያዬም ጋዜጠኛነት ነው። ስለዚህ በዛ ስራ ነው የጀመርኩት። እዛ ስራ ውስጥ ሆኜ ግን ሴቶች ላይ እንቀሳቀስ ነበር።
ምን ማለት ነው ሴቶች ላይ እንቀሳቀስ?
የሴቶች ኢሹ ላይ የሴቶች ጉዳዮች ላይ እጽፋለሁ። ባገኘኋቸው የህዝብ ስብሰባዎች ቢሆን መድረኮች ላይ ስለ ሴቶች መናገር እፈልጋለሁ። ለምን?
ግን ጋዜጠኛ ነሽ አንቺ ሪፖርት ማድረግ ነው እንጂ ለምን ደግሞ ስብሰባ ላይ የምትናገሪው?
ምክንያቱም የሴቶች ጉዳይ በጣም አሳሳቢ ነው ያለበት ደረጃ።
ግን ጋዜጠኛ ነሽ አንቺ ስብሰባ ላይ ለምን የምትናገሪው ነው እኔ ጥያቄ።
ኖ እኔ
የፓርቲ አባል ስለሆንሽ ነው?
አይደለም፣ የፓርቲ አባል ስለሆንኩ ብቻ ሳይሆን የምገኝባቸው ማንኛውም መንግስት አዎ መንግስት በጠራቸው ስብሰባዎች ላይ ፕሮፌሽናሊ ሪፖርተር ነኝ። ልዘግብ በተገኘሁበት ቦታ ላይ ዘግቤ ነው የምወጣው። ግን በተገኙ ስብሰባዎች ላይ ተገኝቼ ይሄንን ሐሳብ መታገል ፈልጋለሁኝ። ራሳቸው የገዢው ፓርቲን በጠራው ስብሰባ ላይ በሌላ መድረክ ላይ እፈልጋለሁ አምናለሁ የሴቶች እና ወደ ስልጣን እንዴት ወደዚህኛው ፖዚሽን የመጣውበት መንገድ ልነግር ነው። በመሰራበት ወረዳ ላይ የመሰራቸው ስራዎች ራሴ ኢንተረስትዶኝ ከሴቶች ጋር እሰራ ስለነበረ ሴቶች ማለት የሴቶች ሊግ አለ፣ የሴቶች ፎረም አለ፣ የሴቶች ማህበር የሚባሉ አደረጃጀቶች አሉ።
ባለው የሴቶች ሊግ፣ የሴቶች ፎረም፣ የሴቶች ማህበር ወዘተ።
አዎ።
እነዚህ ምን ያስፈልገ? ግን
እነዚህ አደረጃጀቶች የመጡበት ራሱን የቻለ ምክንያት አለው።
ኦኬ። እነሱንም ተዋቸውና ስለ አንቺ ስልጣኖች እንዴት እንደ አንባን
ነው ሰራ ስለነበር።
ኦኬ።
በወቅቱ የአዲስ አበባ ኢህአዴግ ሴቶች ሊግ መሪዎቻቸው ከትምህርት አንጻር ሲመዘኑ ዝቅተኛ ደረጃ ላይ ያሉ ምሁራን የተባሉት ወይም የተማሩ መሪዎች ስላልነበሩ ተገምግሞ በአዲስ አበባ ኮሚቴ ጽፈት ቤት የሴት ምሁራን የተማሩ ሴቶች ይህን መዋቅር ሊድ እንዲያደርጉ እንዲመሩ ማድረግ የሚቻልበት አቅጣጫ ተሰጥቶ ነበረ። በዛ አጋጣሚ እንግዲህ ወረዳው ሲታይ ሲፈተሽ በቅርበት ከሴቶች ጋር ባለኝ ግንኙነትና ኢህአዴግን በመሆኔ ይሄንን ፕሮፖዝ ታጨው ማለት ነው።
ምን ለመሆን?
የአዲስ አበባ ኢህአዴግ ሴቶች ሊግ ዋና ጸሐፊ ለመሆን።
እሺ።
አላቅም ነበረ። ፕሮግራሙ ላይ ተገኝቼ ቮት ድምጽ ሲሰጥ ሁሉም መረጠኝ እና አይወዝ በጣም ደነገጥኩ። ማለት አላሰብኩትም። በውስጥ መሰራቱን እኔ አላቅም። ጋዜጠኛ እንደሆንኩ ነበረ ማስበው። ያንን በፍላጎት ነው ከሴቶቹ ጋር ሰራ የነበረው ግን ወደዚህኛው sultaan መጣው ማለት ነው። እዛ sultaan ላይ ሲመጣ የመሰለኝ የተሻለ ነው ሪፖርት እየተሰሩ የሚጣለ ሪፖርት ከጋዜጠኝነት ጋር ተያይዞ ራሱን የቻለ ችግር ስለነበረ ማለት ነው። ባየው ልክ አይሰራ ህሊና ፈቅዶ በመሰራው ልክ ዜናዎቹ አይተላለፉም በሚፈልጉት መጠን ነው ለህዝብ የሚደርሱት። ስለዚህ ወደ ሴቶች መግባቴ ለኔ እንደ ጥሩ አጋጣሚ ሆናል ወደ ተሻለ መንገድ ነው የገባው የመሰለኝ ብዬ ይሄንን ለመቀበል ፈለኩ ገባሁም። በዛ ፖዚሽን ላይ ሆኜ ሴቶችን ጥቅም ለማረጋጋት በሚደረገው ትግል ውስጥ እቀጥላለሁ ብዬ ገባሁኝ። sultaanu በዚህ አጋጣሚ ነው ወደ ምክር ቤት ደግሞ የመጣሁት። የምክር ቤት አባል ሲሆን በወረዳው ላይ ተወዳድሮ ያው አንድ ሰው ተወዳድሮ ድምጽ አግኝቶ ወደ ምክር ቤት እንዲገባ እንደሚደረገው ያንን ወደ ምክር ቤትም ገብቼ ምክር ቤቱም ላይ ነበርኩኝ። ከዛ ደግሞ
የአዲስ አበባ ምክር ቤት ማለት ነው
የሴቶች ፌዴሬሽን የሚባል አለ። የአዲስ አበባ ሴቶች ፌዴሬሽን ማለት የሁሉንም የሴት አደረጃጀቶች ሰብስቦ የሚይዝ ነው።
የዛ ተጠቅላላ ህዝቡ በተደራጀ ታፍኗል ማለት ነው። ከዚህም በዚህ ሊግ የዚህ ወጣቶች የማነው የሴቶች ሊግ የሴቶች ፌዴሬሽን የሴቶች ማህበር ወዘተ ያለ ተቆላልፏል ማለት ነው።
እዛም ላይ እንግዲህ አሁን ስለነበርኩ በስራ ነው ስራ አስፈጻሚ ነበርኩኝ። ያው በኢትዮጵያ ሴቶች ፌዴሬሽን ደረጃ ወይዘሮ አዚብ የሚመሩት ማለት ነው። የኢትዮጵያ ሴቶች ፌዴሬሽን
እሳቸው ናቸው የሚመሩት።
አዎ ፕሬዝዳንት ናቸው። እና እዛም ላይ ስራ አስፈጻሚ ነበርኩ ማለት ነው። እንደነዚህ አይነት ፖዚሽን ላይ በመንግስት ግን አሁን እኔ በመንግስት የምታወቀው የአዲስ አበባ ሴቶች ህጻናትና ወጣቶች ጉዳይ ቢሮ የሴቶች ዘርፍ አማካሪ ነኝ ማለት ነው።
ኦኬ ኦፊሻል
እነዚህ ላይ ነው መሰረው። በዚህ በኩል ስትገለብጠኝ የፖለቲካውን ፒውር ፖለቲካውን ነው መሰረው። በዚህ በኩል ደግሞ ስትጠራኝ የመንግስት አካል ሆኜ ህዝቡ ጋር እንገናኛለን።
ባጭሩ ተከሻሽ ይችላል ነበር ይሄን ሁሉ። ኦኬ እንደ አገባብሽን ሰማን። ምንድነው ሐሳብሽን እንድትቀይሪና ይሄ ነገር እንዳሰብኩት ስራም ሰራበት ሳይሆን የሚያሰራኝ ሳይሆን ይሄ ድርጅት ትክክል አይደለም ብለሽ እንድታስብ ያደረገሽ ምንድነው?
አው አሁን እዚህ ጋር መናገር የምፈልጋቸውን ነገሮች ብቻ ነው ለአድማጮች መናገር የምችለው። የማልናገራቸውም ሌሎች ምክንያቶች እንዳሉ ታሳቢ መደረግ አለበት። ፖለቲካ ውስጥ ስትሰራ ብዙ ምክንያቶች አሉ። ግን በዋናነት በትክክል ዲሞክራሲያዊ እኩል የሁሉንም የአራቱን ብሔራዊ ድርጅቶች ማዕከል ያደረገ አሰራር አለ ብዬ ስላላመንኩ ነው። የህወሓት የበላይነት አለ እና ህወሓትና በህወሓት ስር ላሉት ከሚደረገው አሰራር ራሳችን ውስጣችን ጋር ነው። ውጪው ላይ ያለው ነገር ሳይሆን ውስጣችን ጋር ራሱ ፍትሃዊ ትግል የለም።
ድርጅት ውስጥ ማለትሽ ነው?
ውስጣው ኢህአዴግ በሆኑት ውስጥ ራሱ ማለት አንድ እሱ ነው። ሁለተኛው ደግሞ ተቃዋሚዎች ላይ ምናራምደው አካሄድ ትክክል አይደለም። አዲስ አበባ ላይ እንዳየሁት ስሰራ እንደቆየሁት ማለት ነው።
እንዴት?
መድብለ ፓርቲ ነው ኢህአዴግ ይላል ወረቀቱ ላይ እና ሲተገበር ደግሞ በየመድረኩ ምን ላለን ተቃዋሚዎች
መደብለ ፓርቲ የምትዩ ለህዝብ ግልጽ እንዲሆን መደብለ ፓርቲ የተለያዩ ድርጅቶች ተቃዋሚ
መኖራቸው ለሀገሪቱ እድገት ጥሩ ነው አማራጭ ነው መኖርም አለባቸው
ያ ወረቀታቹ ላይ አለ።
አዎ መርህ ነው። ሲተገበር እንዴት ነው አፈጻጸሙ? በትክክል ተቃዋሚ ፓርቲዎች እኩል ተፎካካሪና ተወዳዳሪ የሚሆኑበትን ምቹ የትግል ሁኔታ እየፈጠርን ከመሄድ አንጻር ግን ተከክል አይደለም። ሜዳውን ያውና አንልና ሜዳው ላይ ደግሞ የሚያደናቀፉና በፍላጎታቸው ማለት በሚመች ሁኔታ ተወዳዳሪ ሆነው እንዳይወጡ የሚሆኑበትን መንገድ ነው እየፈጠርን ያለነው። ስለዚህ
እስቲ ተከሽልን ለምሳሌ ምን ታረጋለህ?
ብላ አፈር ብላ አይነት ነገር ማለት
ብላ አፈር ብላ
አይነት ነገር ነው።
እሺ ወደ ፖለቲካው እንሰውልና በተጨባጭ እነዚህ ድርጅቶች በዲሞክራሲያዊ መንገድ መብታቸውን ተጠቅመው እንዳይነቃነቁ ለማድረግ የምታደርጓቸው እርምጃዎች ለምሳሌ ምንድናቸው? ምን ታደርጓቸዋል? ታስሯቸዋላችሁ? ትከለክሏቸዋላችሁ? አዳራሽ ትከለክላላችሁ እንዳይሰበሰቡ? ምን ነው የምታደርጉት?
የሚደረጉት ብዙ ናቸው። አንደኛ እኔ የቀድሞ ነኝ። ስለዚህ
የቀድሞ ስቲ
የቀድሞ ነኝ አሁን የለውበት ስለዚህ ታረጋቸው አላችሁ እንዳትል
እሺ አይ ነበር ልበል እንግዲህ 3 ወር ሆነሻል ከለቀቅሽ አይደለም
አዎ እዛ ሙስጦኛ ግን ስሰራ በህሊናይ ነው ስሰራ ይነበረው
ኦኬ ያደርጋሉ ልበል እንግዲህ አድማጮችም ቅር እንዳይላቸው ስቱዲዮ ድረስ አምጥቶ ምንድነው በቀጥታ ሆነ ጀራት እንዳልባለ ይገባቸዋል ግን አድማጮች ምን ማለት እንደሆነ ኦኬ ስልጣን ላይ ያለው ኃይል ወያኔ እነዚህን ተቃዋሚ ድርጅቶች ብሉ አፈር ብሉ ሲል እስቲ በተጨባጭ ምን እንደው የሚያረጋቸው ለምሳሌ አጠራጣ
እኔ ሰሰራ እንደነበረበት ቦታ ነው አሁን እኔ የምናገረው ስለዚህ አዲስ አበባ ላይ ለምሳሌ ማንሳት የሚቻለው የገዢ ፓርቲ አለ ሌሎች ተቃዋሚ ፓርቲዎች አሉ የሌሎች ተቃዋሚ ፓርቲዎች እኛ አደረጃጀት ነን የኢሃዲግ ለምሳሌ የኢሃዲግ ሴቶች ሊግ የወጣቶች የኢሃዲግ የወጣቶች ሊግ ተልቁ ቁልፍ ስራው እነዚህ ነገሮች በህብረተሰብ ውስጥ አሳስ ማድረግ የሚችል አደረጃጀት መፍጠር ነው አባላት አሉን እነዚህን አባላቶቻችንን በየ15 የህዋስ ውይይት አለ አዲስ አበባ 779 ቀጠና አላት ቀጠና ማለት በሃውስሆልድ በቤት ቁጥር መሰረት ይከፋፈልና አሁን 779 አደረ መንደር በክላስተር ክላስተር ተከፋፍሎ 779 ቀጠና አላት ስለዚህ ህዋሶቻችን በዛ ስፕሪድ አድርገዋል
የኢሃብ
አዎ ከ15 እስከ 30 ይዛል አንዱ ህዋስ አባላት ከ15 እስከ 30 ይዛል ስለዚህ እነዚህ ህዋሳት ቁጭ ብለው ሲገመግሙ በዋናነት የተቃዋሚ ለኢሃዲግ እንቅፋት የሚሆኑ እንቅስቃሴዎች ካሉ አንዱ የሚታየው እሱ ነው።
እሱን ታጠናና ታቀርባላችሁ?
አዎ ቁጭ ተብሎ ይወያያሉ። ለምሳሌ የመድረክ ፓርቲ በአንድ ወረዳ ላይ ጠንካራ ያለ እንቅስቃሴ ያደረገ ከሆነ ወዲያው ምልክቱ እስከ ላይ ሪፖርት ይመጣል። በዚህ መንገድ እንደዚህ ህዝብ እየተከተላቸው ከሆነ ሌላ አደጋ ስለሆነ ህዝብ እየተከተላቸው መሆኑ ሪፖርት ይደረጋል። ህዝቡን ከነሱ እንዴት መነጠል እንዳለበት ሌላ ስራ ይሰራል። ይገባኛል ኢሃዲግ በስልጣን ላይ መቆየት ያለበት የህዝቡን ይሁንታ ሲያገኝ ነው። ስለዚህ የህዝቡን ይሁንታ ላለማጣት መስራት እንዳለበት አቃለሁ። ፖለቲካ ነው አለበት። ያ ማለት ግን ተፎካካሪህን በማዳከምና አቅሙን በማሳጣት ነው ግን የሚል እምነት የለኝም።
ወይንም በማደናቀፍ የሚሰራውን ስራ በማጥላላትና በማደናቀፍ ሳይሆን አንቺ የበለጠ ከሱ ጥሩ ስራ ለህዝቡ ሰርተሽ በመገኘት ነው የምትይው። ግን ይሄ ድርጅት ግን እና ይሰራል
ግን ማጥፋት
ኦኬ
በተቻለ አቅም ማጥፋት ነው።
ምን ታረጋጋችሁ አላችሁ?
አንካራ ሆኖ የማይጠፋ ከሆነ የተለያየ ታርጋ ይሰጣዋል።
ለምሳሌ
ሰላማዊ ሰልፍ ለማድረግ ፈቃድ ይጠይቃሉ ልበልህ።
ኦኬ
ይከለከላል። የሚከለክለው ማካል ምክንያት ይሰጣል። በዚህ ቀን ሌላ ደብዳቤ ስለመጣ ነው እናንተ ማድረግ ማትችሉ ብሎ ምላሽ ይሰጣል። ይሄን ምላሽ የሚሰጠው ግዜ ለማግኘት ከዛ እንዴት መከልከል እንዳለበት
ይጠናል።
እንዴት ህዝቡ ይሄን ሰልፍ መሄድ እንደሌለበት ይሰራል። ይሄ ሁሉ ግዜ ከተወሰደ እነሱ ከተጓተቱ በኋላ ልክ ሲፈቀድም የሚፈቀድበት ቦታ ደግሞ ምቹ ያልሆነ ቦታ እንዲ ከእይታ ውጪ የሆነ ብዙ የህዝብ እይታ የሌለው ብቻ ምቾት የማይሰጥ ቦታ እንዲሆን ይፈልጋል። እዛም ቦታ ላይ ደግሞ ሲኬድ በተለያየ መንገድ ከመልእክት ጀምሮ ሳንሱር በማድረግ ህገ መንግስቱን የሚቃወም እንቅስቃሴ እንደተደረገ ተደርጎ የሚፈለጉ ቀንደኞች ወደ እስር እንዲገቡ ነው የሚደረገው። በተቻለ አቅም እንዳይወጡ ነው። ከወጡ ደግሞ እዛ ቦታ ላይ ችግሮች እንደፈጠሩ ተደርጎ ወደ እስር ይገባሉ ማለት ነው።
ስለዚህ በጣም ይደንቅ ነው ይሄን ሁሉ ቁጭ ብለው
ሀብታሙ አያሌው የኢሃዲግ አባል አመራርም ሆኖ ሲሰራ የነበረ መጨረሻ ላይ ከኢሃዲግ ወጥቶ የወጣቶች ባለራእይ ማህበርን የመሰረተ መስራች ነው።
ኦኬ
የነበረው አሁን እስር ላይ ያለውን
ያንድነት ዋና ጻፊ ማለት
እሱን ወስደን ማየት እንችላለን። እሱ የወጣቶች ባለራእይ ማህበርን መሰረቱ እሱና አላማቸው የኢትዮጵያ አንድነትን መስበክ ነው። ልዩነታችን ከአንድነታችን በላይ ነው። ኢትዮጵያዊ አንድነታችን ከልዩነታችን በላይ ነው ይላል። የአጼ ቴዎድሮስ አባባልንም እንደ ስሎጋን ነው የሚጠቀሙት። ይሄ ለኢሃዲግ ወይም ለገዢው ኃይል
መዋጥ
ራስ ምታት ነው። ስለዚህ እነዚህ እንቅስቃሴ በጣም ጠንካራ ነው የነበረው። የአዲስ አበባ ወጣቶች ፎረም አባላት የነበሩ የወጣቶች ባለራይ ማህበር አባል ናቸው።
ኦኬ።
የወጣቶች ባለራይ ማህበር አባል የፖለቲካ ተቋም አይደለም። አደረጃጀቱ ፖለቲካዊ አይደለም። ፈቃድ የወሰደው ነፃ የወጣቶች አደረጃጀት ሆኖ ነው። ፈቃድ አለው። ፈቃድ ወስዷል ከሰጪው አካል ማለት ነው። ከዛ ግን እንቅስቃሴያቸው በየጊዜው በመናደርገው መድረክ ይገመገም፣ እኔም በነበርኩበት መድረክ ይገመገም ነበር። የመጀመሪያው ግምገማችን የአዲስ አበባ ወጣቶች ፎረም የዚህ የወጣቶች ባለራእይ አባል ሆነዋል ለምን ነው ግምገማችን? ለምን ሆኑ? እንግዲህ የወጣቶች ፎረም ፖለቲካዊ ተቋም አይደለም ነው መንግስታዊ እስም። ግን ታዲያ ካልሆነ ለምን እንደው ከሌ ከሌ አባል ነው ብሎ ሚገመግመው? ግን እንደዛ ይገመገም ነበር። ከመገምገም ባሻገር የወጣቶች ባለራእይ አባል ወይም የነሀብታሙ ሜምበር የነበሩት ይባረሩ እንዲባረሩ ይደረግ ነበር እንዲለዩ። ለምን? ፎረሙ የኢሃዴግ እንደሆነ ነው ይሄ የሚያሳየው። የዛኛው አባል ከሆነ ከዚህ መቀጠል አትችልም። ያኛው ደግሞ ተቃዋሚ ነው ተብሎ በመጀመሪያ ተፈርጇል።
ሌብል ይደረጋል።
በቃ እዛ ቦታ ላይ ተቀምጧል። ለምን?
ታርጋ ይሰጣል ማለት ነው።
ተሰጥቷል። ለምን? ኢሃዴግ የፈጠረው ተቋም አይደለም። በራሱ የተወለደ በራሱ ቅድ የመጣ በራሱ ቅድ እንደ ኢትዮጵያዊ ዜጋ ተንቀሳቅሰው ፈቃድን ይወሰዱት። ስለዚህ ልኬት ነበራቸው። በልኬት ሲታዩ ሞልተው አልተገኙም።
ለኢሃዴግን ልኬት አልሞሉም። ስለዚህ መጥፋት አለባቸው። ሲያጠፋቸው እንዴት ነው?
መጥፋት ነበረባቸው። አንደኛ እነዚህ የወጣቶች ባለራእይ ማህበር አላማው ከኢሃዴግም ከተቃዋሚዎችም የገንዘብ ድጋፍ አይቀበልም። በአባላት መዋጮ ነው መንቀሳቀስ የሚፈልገው። ሲሰራ ደግሞ ኢሃዴግም ተቃዋሚም ብሎ አይለይም። ከሁሉም ጋር ፍትሃዊ በሆነ መንገድ የወጣቱን የአዲስ አበባን ወጣት ጥቅም እስካረጋገጠ ኢትዮጵያን ወጣት ጥቅም እስካረጋገጠ እንሰራለን።
ማንም
እቅዳቸው ይሄ ነው።
ኦኬ።
ስለዚህ ይሄ ነገር ያስፈራል። እንደዚህ የሚል አደረጃጀት መጥቶ ያቅ
ለወያኔ አይስማማው።
ያማል። ከባድም ነው አደጋም ነው። ለምሳሌ የወጣቶች ማህበር ነጻ አደረጃጀት ነው። ከፖለቲካ ገለልተኛ ነው። ስለዚህ ከኢሃዴግም ጋር ይሰራል ከሌሎችም ጋር መስራት ነበረበት። ግን ይሄ አይደለም የሚተገበረው። በአዲስ አበባ ውስጥ ረጅሙን እድሜ ያዙት አደረጃጀቶች ቀድሞ በመፈጠር እነሱ ናቸው። ግን እስከመጨረሻ የሚሰሩትም የሚያቀነቅኑትም ለኢሃዴግና ለኢሃዴግ ነው። አባላቱ ያመኑትን ሊከተሉ ይችላሉ። ግን ተቋሙ ማንን ነው መወገን ያለበት? ማንንም መወገን የለበት። ነጻ ሆኖ የሴቶችን የወጣቱን ጥቅም በሚያረጋግጥ መንገድ ከየትኛው ማካል ጋር ነጻ ሆኖ ነው መስራት ያለበት። ይሄ ግን አይደለም። ስለዚህ መሪዎቻቸው ኢሃዴግ የሆኑ አባላት ናቸው እነዚህን አደረጃጀቶች እንዲመሩ የሚደረገው። በዚህ አይነት አደረጃጀት ወደ ህዝቡ ይገባል ማለት ነው።
ኦኬ።
የተደራጀውን ኃይል ማንቀሳቀስ ይቻላል። ሁሉም ተደራጅቷል አልተደራጀም? ጥቂቶች ናቸው የተደራጁት። 50%ም አላደራጀንም። በመደራጀትም ስትሪንግስ ቢሆን ማለት ነው። ግን ያለውን ሁኔታ በመከታተልና በሚፈለገው እንቅስቃሴ ላይ ምቹ ሁኔታ በማሳጣት ህብረተሰቡ politically involve ከመሆን ቢቀርብኝ ብሎ በፍርሃት እንዲሸበብ ይደረጋል ማለት ነው።
ጌስታፖች ናቸው ማለት ነው። ነበርሽ ልብል እንኳን ያሁን ሳይሆን ይቅርታ፣ ጌስታፖ የናዚ ፖሊሶች አሉ አይደሉም? የተሯሯጡ ህዝቡን የሚያንበረብሩና ጸጥ ለጥ አድርገው የሚያኖሩ። ግን እንደዚህ በእንደዚህ አይነት ሁኔታ ኢትዮጵያ ውስጥ መኖር ይቻላል? መንግስት አንድ አባባል ሰምቻለሁ፣ እስከ መንገድ ድረስ ወርዶ መንግስት ግለሰቦች ጋራ ግለሰቦችን ይቆጣጣራል። እስቲ ስለዚህ ኮሜንት አርግልኝ።
ከ1997 በኋላ ነው የአዲስ አበባ ኢሃዴግ ሴቶች ሊግ እና የወጣቶች ሊግ የተቋቋሙት። እነዚህ አደረጃጀቶች መቋቋማቸው ለድርጅቱ ትልቅ ስኬት ነው። ያለውን ነገር በተለይ አዲስ አበባ ላይ ያለውን ነገር
ምርጫው ማለት ነው 97?
አዎ፣ ከ97 ምርጫ በኋላ
የቅንጅት ምርጫ።
አዎ።
ኦኬ።
ከዛ በኋላ ነው እነዚህ አደረጃጀቶች ተወልደው ወደ እንደዚህ አይነት ስትራክቸር ይዘው የመጡት። እና ይሄ አደረጃጀት ሲፈጠር አባላትን የወሰደው ከሴቶች ማህበርና ከወጣቶች ማህበር ነው የወሰደው። ስለዚህ ማህበሩም ወደዚህ አይነት አስተሳሰብ ኮላፕስ አድርጎ የኢሃዴግና ኢሃዴግ እንዲሆን ያስቻለው አካሄድም አንዱ ይሄ ነው። ተወሰዱ በደሙዝ የሚቀጠሩትም በደሙዝ እየተቀጠሩ ይሄንን መዋቅር ፈጠሩ። የኢሃዲጋ ደረጃጀት እስከታች ድረስ የመንሰራፋት አቅም እንዲኖረው አደረገ። አባል ካልሆኑ ባስተሳሰብ ደጋፊ እንዲሆኑ ይሰራል። ተቃዋሚ የሆኑትን ደግሞ ያው መንቀሳቀስ የማይችሉበት ደረጃ ምቹ ሁኔታ ማሳጣት። ስለዚህ በአንድም በሌላም እስከታች ያለው የመንደር ወሬ ሳይቀር ያው እስከላይ ይሰማል። ተከክል ነው። ማመጣ ማወጣ ማገባ ይሰማል። አንዳንድ እንቅስቃሴዎች ሲደረጉ ፖለቲካዊ ትርጉም ወይም ካባ ተሸፍኖላቸው ይሄ እንቅስቃሴ ከዚህ ጋር የተያዘ ነው ተብሎ ለመላው አባል እንዲደርስ ይደረጋል። ስለዚህ አባሉ እየሰራሁ ነው ብሎ የሚያስበው አደጋ እየቀነስኩ ነው፣ አዲስ አበባን ከጥፋት እየታደኩ ነው፣ ልጄን ሴቷ ልጄን ትዳሬን ከአዲስ አበባ አጥፊ ከሆነው ኃይል እየታደኩ ነው ብሎ በዛ ቀንነት ነው ኢንቮልቭ አድርጎ ትግሉን የሚያካሂደው ማለት ነው።
ትግል ነው የሚሉት እነሱ?
አዎ ትግል ነው። ስለዚህ አሁን በተለይ ሴቷ ናት የጀርባ አጥንት ሆና አሁን እየተንቀሳቀሰች ያለችው። ለምን በአመለካከት የሚሰራው ተቃዋሚ ማለት የኢትዮጵያን ጥፋት የሚፈልግ ኃይል ነው። የጥፋት ኃይሎች ናቸው። የልማት አደናቃፊ ኃይሎች ናቸው። ይህንን ለማረጋጋት የኢሃዴግ ወይም የገዥ መንግስት ሚዲያዎች ስለ ተቃዋሚ የሚሉትን በደንብ ቃላቶቹን ማየት ነው። አባላት የሆኑ በድረ ገጽ ላይ የሚለቁትን ማየት ነው። ሰማያዊ ፓርቲ በጣም እየጠነከረ ሲመጣ ምንድነው የተባለው? አይሲስ ባንዲራውን ወደ ሰማያዊ ቀየረ። ስለዚህ ሰማያዊ ፓርቲ የአይሲስ ነው። ለዛ ነው የሰላማዊ ሰልፉን አዲስ አበባ ላይ ሊረብሽ የነበረው ብሎ እንደዛ አይነት የወረደ ትንታኔ እስከ መስጠት ነው የሚገባው። ሰማያዊ ፓርቲ ከአይሲስ ጋር እስከ ማቆራኘት። ለምን የኢትዮጵያ መንግስት ወዲያውኑ ይሄንን ነገር ከማውገዝና ከሪአክት ከማረጋ ስለዘገየ ህዝቡ ወጣ ገንፍሎ። ገንፍሎ ነው የወጣው እንጂ እንዴት ነው አይሲስ ሊሆን የሚችለው? ይሄ ህዝብ ይሄንን ያክል ነው በህዝቡ ቁስል ላይ የተዛባ ታርጋ በመለጠፍ ማስፈራሪያ።
እንደውም አንድ እንትን ሰላማዊ ሰልፍ ላይ አንድ ፊቱን የሸፈነ ሰው የሆነ አርማ ይዞ አይቻለሁኝ በፎቶግራፍ ላይ። መንግስት ካለ ሰማያዊ ፓርቲን አንድ ይበልልን ከዚህ ከሽብር ስራው ያስቆምልን የሚል ታርጋ እንትን አርማ ይዞ አይቻለሁ። መንግስት ካለ መንግስትን እየተማጸነ ነው ለማስባል ነው ህዝቡ።
አዎ ይሰራል። ይሄ ምን ይሄ እኮ አይደለም። ይሄ ብቻ ሳይሆን ምርጫ ላይ ራሱ የሚሰራው ታዛቢ ናቸው ተብለው የሚቀመጡት እኮ በአመለካከት ኢሃዴግን የሚደግፉ ወይም ኢሃዴግ የሆኑ ግን የሴቶች ማህበር ወይም የወጣት ማህበር አባል ናቸው ተብሎ ነው ለምርጫ ቦርድ ተሰጥቶት ምርጫው የሚሰራው። ስለዚህ ይሄ
ምርጫ ቦርድን ካነሳሽ አይቀር አንዳንድ የሚሰሩት ስራዎች በአብዛኛው የሚሰሩት ስራዎች ወያኔ የሚፈልገውን ስራ ነው የሚሰራው የሚሉ አሉ። አሁን ደግሞ በቅርብ አንዳንድ ኢንፎርሜሽኖች ብቅ ማለት ጀምረዋል። ባለስልጣኖች በተለይ እንደዚህ ምርጫ ቦርድ አይነቱን መንግስት በአንዳንድ ጥቅሞች ወይም ደግሞ በመጥፎ ነገር ሲሰሩ ፎቶና ፊልም ምናምን ያነሳና ያስቀምጥና አደጋ በሚፈልግበት ጊዜ ይሄን ካላደረጋችሁ ይሄንን አመጣለሁ ያሳያለሁ ይሄንን ምስጢራችሁን አወጣለሁ የሚል ብላክሜል ማድረግ ይደረጋል ይባላል። ኢትዮጵያ ውስጥ በተለይ ምርጫ ቦርድ ውስጥ ትልልቅ ባለስልጣኖች እንዲህ የተደረገባቸው አሉ፣ ቁጭ ብለው መንግስት ያለውን ብቻ የሚሰሩ አሉ የሚባል አለ። በአጠቃላይ ግን ምን ታስቢያለሽ ስለ እንደዚህ አይነት ነገር?
ስለዚህ አይነት ነገር አጠቃላይ ሁኔታውን ማየት ነው የሚሻለው። አንደኛ የጥቅም ትስስሮች እንዲኖሩ ነው የሚደረገው። አንድ ፖዚሽን ሲሰጥህ የተለያዩ ጥቅማ ጥቅሞች ይሰጣሉ። በዛ ዙሪያ ላይ ደግሞ የምትሰራቸው ስራዎች ይኖራሉ። ስለዚህ በዛ ዙሪያ ስትንቀሳቀስ አንተ ስራዬን እየሰራው ነው ብለህ በተንቀሳቀስክ ቁጥር መረጃዎች ሊዘጋጁ ይችላሉ። የሆነ ወቅት አንተ አልፈልግም ብለህ ስትወጣ ወይ ደግሞ ስራ ስታቆም አንደኛ የነዛ በዜግነት በቦታው ላይ አሞዲሽን ተብሎ ወይም ደግሞ የተሰጡህ ጥቅሞች ዜጋ ምንድነው ሂደት አለው። ለቀህ ስትወጣ የተሰጠህን ጥቅም ለቀህ እንኳን ብትወጣም ወደ ሌላ እስክትሸጋገር አንድ መንግስት እንደ ዜጋ ሊያይህ ይገባል። ለምን የተሰጠህ ነገር የህዝብም ስለሆነ ማለት ነው። ለምሳሌ ቤት ካለህ
ያንን ቤት በጥቂት ሰዓታት ውስጥ ለቀህ እንድትወጣል ሊነገር ይችላል። ስለዚህ ከኢሃሪጋ መጋጨት ማለት ቤተሰብክን ሜዳም ላይ እንደመበተን ተቆጥሯል። አምነህበት ስትሰራ ከነበረና ያንን አኮሞዲሽን ሲሰጥህ ከነበረ ልክ አምነህ ያመንከበትን ነገር አቆመህ ስትወጣ የመልቀቂያ ጊዜ ወይም ህይወትክን የምታስተካክል ኑሮህን የምታስተካክልበት እድል እንዳይኖርህ ነው። አንዱ ቶርች የምትደረገው በዛ ነው።
ላቋርጥሽና ስትናገሪ አዳምጨሻለሁ። ባጭሩ ሰዓቱ ምን እየደረሰ ነው? ባጭሩ ባንቺ ላይ የደረሰ ነገር አለ መናገር የምትፈልጊው? አሁን ባነሳሽው አርስት አከባቢ
አሉ።
ለምሳሌ ፍቃድሽ ከሆነ መዝለልም እንችላለን።
መዝለል ይሻለኛል። እሺ መዝለል ጀርባም ያመጣቸው ተጽዕኖዎች
ሊኖሩ ስለሚችሉ፣
ግን በተጨባጭ አንድ ሰው ኢሃዴግን ተቃውሞ ሲወጣ
ማአትን ትንደርስ
ብዙ ነገር እንዳለ ማንኛውም ሰው ያቃል የሚል እምነት አለኝ። የማያቅም ካሉ ግን አለ። ስለዚህ እኔ በዚያ አጋጣሚ መናገር መፈልገው በኢሃዴግ ውስጥ ሆነው ትክክለኛ ነገር እንዳልሆነ እየተሰራ እያወቁ መውጣት ግን የፈለጉ አማራጫቸውን አዘጋጅተው ነው መልቀቅ ያለባቸው።
አሉ ነው የምትዩ? እንደዚህ
አሉ። ለምንድን ነው እኛኮ በግል ከመድረክ ውጪ የምናወራውና መድረክ ላይ የምናወራው ራሱ ይለያያል። ደፍሮ የሚናገር አለ፣ ለመድረኩ የሚፈልገውን ተናግሮ የሚወጣ አለ። ስለዚህ አለ። ለዛም ነው መረጃዎች እኮ የሚወጡት።
በነገራችን ላይ ስትናገሪ ሌላ ትናንት የሰማሁት እዚህ ውጭ በዲሞክራሲ ሀገር በሰላም ሰርቶ ጥሪት ማፍራት ሲቻል ለምንድን ነው ከዚህ ከዲሞክራሲው ሀገር ጥሪት ማፍራት የሚችሉ ሰዎች ህሊናቸውን እየሸጡ እዛ ድረስ ተመልሰው ሄደው የወገናቸው አጥንት የሚሆኑት የጉሮሮ አጥንት የሚሆኑት ምናምን ነገር እስቲ በእኔ ቋንቋ ነው እኔ እስቲ ስለሱ ንገሪኝ። ምንድን ነው ወይ ማለት የፈለግሽ?
አዎ ምንድን ነው ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ግልጽ ነው። በተለያየ መንገድ የምትያዝበት ሁኔታ አለ። ተገፍተህም ሲስተሙ ይገፋሃል፣ ሲስተሙን እስካልተከተልከው። አሁን ያለው ሁኔታ ይሄ ነው። ግን ከዚህ ነገር ከወጡ በኋላ በትክክል ያለውን ነገር የግድ ተቃዋሚ ይሁን ሁሉም ሰው ይያልኩ አይደለም። ህሊና ግን አለን። ትክክል ያለውን ትክክል አይደለም ብለን መናገር እንችላለን። ትክክል የሆነውን ትክክል ነው ብለን መናገር እንችላለን። ይሄንን ለምንድን ነው ማያደርገው? የገጠሙኝም ስላሉ አንቺ ወጥተሻል ወረቀት ማግኘት ትችያለሽ፣ ለምን አርፈሽ አትቀም? እንደዚህ እኔ ስወጣኮ ወድጄ አይደለም የወጣሁት፣ ተገፍትሬ ነው፣ አደጋ ስላለ ነው እንጂ ማንኛውም ሰው መውጣት ፈልጎ አይደለም የወጣው። ግን ወደ ነጻ ወደ ፈለግነውን የፈለግነውን መናገርና መንቀፍ ምንችልበት የፈለግነውን ደግሞ ትክክል ነው ብለን መናገር መግለጽ ምንችልበት ደረጃ ከደረሰን በኋላ ግን ተመልሰን 3 ወር 2 ወር ሄደን ዘና ብለን ምንመጣበት ቤት ለማዘጋጀት ተብሎ የትክክለኛ የቀጣዩን የኢትዮጵያ ድል ፈንታ የሚያጨልሙ ኃይሎችን ደግፎ ማቀንቀን እኔ አይገባኝም። የሚያወሩት ትክክል እንዳልሆነ እየተናገሩ እዛ ግን ሄዶ ቤት ለመስራት ወይም እዛ ሄዶ የተወሰነ አይኖርም እኮ ኢትዮጵያ፣ እዚህ ነው እየኖረ ያለው። 3 ወር 2 ወር 4 ወር ግን ቆይቶ ዘና ብሎ ለመምጣት ቤት ለማዘጋጀት ዓለም ሰፊ አይደለችም እንዴ? የተለያየ ሀገር ሄዶ መምጣት ሳይቻልም እንዴ? ይህንንስ ማፍራት ከተፈለገ ሌሎች ቦታ ላይ ማፍራት አይቻልም? ግን የጊዜያዊውን ጥቅም ብቻ በማየት የብዙሃኑን የኢትዮጵያን ድምጽ ማስተጋባት የሚቻልበትን እድል የሚያቀጭጡትን ማየት አይፈቅድም ህሊናዬ።
ኢየሩሳሌም፣ በመጨረሻ አንድ ቃል ስጥሽና ምን ታስቢያለሽ? አሁን ነጻ በመናገር የምችልበት ሀገር፣ ህሊና የሚፈቅደውን መግለጽ የምችልበት ሀገር ደርሻለሁ ትያለሽ። እስቲ እዚህ እስከመጣሽ በኋላ ምን ነው የምታረጊው? አንገትሽን ደፍተሽ ትኖሪያለሽ? እንዳንዳንድ እንደሚያደርጉት?
አዎ፣ እንደዛ እንድታረግ የሚያስገድዱ ሁኔታዎች ይመጣሉ። አንዳንዴ ማስፈራሪያዎች፣ ዛቻዎች፣ ያለህን አካባቢ ሄዶ በማንዣበብ እንደዚህ አይነት ማስጠንቀቂያዎች አሉ። ቀላል አይደለም። ግን እኔ ህሊናዬ ነው ዳኛዬ። ህሊናዬ ዳኛዬ ስለሆነም ነው ረጅም ዓመት የገነባሁትን ነገር ትቼ የመጣሁት። ተምሬ እሰራለሁ አገሬ ላይ ቤተሰብ እገነባለሁ ብዬ ነበረ። እነዛ ነገሮች አልሆኑ፣ መሆን ስለሌለባቸው ነው። ያ ነገር የከፈልኩት ዋጋ ግን መጥቼ ሆዴን እየሞላሁ ለመኖር አይደለም እቀጥላለሁ የምሰራቸው ስራዎች አሉ የምፈልጋቸው ነገሮች አሉ ስለዚህ ኢትዮጵያና በኢትዮጵያ ውስጥ ስለሚካሄዱ ማናቸውም ጉዳዮች ላይ ትክክል የሆነውን ትክክል ነው ትክክል ያልሆነውን ደግሞ ትክክል አይደለም ብዬ በሞያዬ መስራት የምችላቸውን ነገሮች እሰራለሁ ከዛ ባሻገር ደግሞ እኔ የማምናቸው ነገሮች የሚያንቀሳቅስ ማንኛውም ኃይል እቀላቀላለሁኝ ቦታው ላይ እገኛለሁ ፓርቲስፔት አደርጋለሁ ስለዚህ ተገልዬ ለመኖር አይደለም ያን ሁሉ ዋጋ የከፈልኩት
ትለናለች ኢየሩሳሌም አበረ ኢየሩሳሌም መልካም መድል እንመኝልሻለን እዚህ ስቱዲዮ ድረስ መጥተሽ ይሄንን ታሪክ ስለካፈልሽን እጅግ በጣም እናመሰግናለን በኢትዮጵያ ድምጽ ሬዲዮ ሰራተኞችና አድማጮቻችን ስም እናመሰግናለን
አመሰግናለሁ
እንደምናረፈዳችሁ አድማጮቻችን 11 ሰዓት ከ7 ደቂቃ ሆኗል ሳምንቱ አበይት ዜናዎች ቀጥለው ይቀርባሉ አርበኞች ግንቦት 7 የፍትህና የነጻነት ንቅናቄን በሁለገብ መልኩ ለመርዳት የሚካሄደው ዓለም አቀፍ ዘመቻ አካል የሆነው የገቢ ማሰባሰቢያ ፕሮግራም ትናንት እዚህ በስዊድን መዲና ስቶክሆልም ተካሂዷል የአርበኞች ግንቦት 7 ከፍተኛ አመራር አባልና የአቶ አንዳርጋቸው ጽጌ ወንድም አቶ ብዙነ ጽጌ ከለንደን በመምጣት በአዳራሹ ታድመው ለነበረው በርካታ ሰው ሰፋ ያለ ማብራሪያ ሰጥተዋል ፕሮግራሙ ሲጀመር የንቅናቄው ስቶክሆልም ምክር ቤት ሰብሳቢ አቶ ዘለለ የጸጋ ስላሴ ፕሮግራሙን በህሊና ጸሎት ካስጀመሩ በኋላ የስቶክሆልም አርበኞች ግንቦት 7 ያከናወነ የሚገኛቸውን ተግባራት እንዲሁም አጠቃላይ ገለጻ አድርገዋል ሰፊን ጊዜ በወሰደውና የለቱ የክብር እንግዳ በሆኑት አቶ ብዙነ ጽጌ ቀረበ ሰፋ ያለ ማብራሪያ ሲሆን አቶ ብዙነ በገለጻቸው እንዳሰመሩት ከሆነ አሁን በስልጣን ላይ ያለው ህዝባዊ ወያነ ሓርነት ትግራይ በአሁኑ ሰዓት ከላይኛው እርከን እስከታች እንደ አንድ እስከታች አንድ ግለሰብ ድረስ በመውረድ አይበገሬነቱን ከሱ በላይ ምድራዊ ኃይል ያለው አካል አለመኖሩን ለማሳየት እየሰራ መሆኑን ጠቅሰው ድርጅታቸው አርበኞች ግንቦት 7 ንቅናቄ ከሌሎች አጋር ድርጅቶች ጋር በመሆን ይህንን የወያኔ ከኔ በላይ ማናለ የሚለውን ኃይል ለመስበር ከፍተኛ ስራ እየተሰራ መሆኑን ገልጸዋል ከዚህም ባሻገር አርበኞች ግንቦት 7 ከወያኔ መወገድ በኋላ ለሚኖረው ሽግግር ጊዜም በማሰብ ከሌሎች አጋር ድርጅቶች ጋር የሚያደርገው ውህደትና ጥምረት የወደፊቱን ሸክም እንደሚቀንስም አብራርተዋል። በመቀጠል የተከናወነው የጨረታ ስነ ስርዓት ሲሆን ለጨረታ የቀረበው በእጅ ስዕል በቅብ የተሰራ አንድ ኢትዮጵያዊ አርበኛ ለአንድ ወጣት ኢትዮጵያዊ ሰንደቅ ዓላማ ሲያስረክብ ነበር። ከፍተኛ ፉክክር በታየበት በዚህ ጨረታ አሸናፊ የሆኑት ባለፈው የሳትን ጨረታ ያሸነፉ ኢትዮጵያዊ ሴት ከነቤተሰባቸው ናቸው። ከስቶክሆልም ውጪ የሚኖሩ ኢትዮጵያዊ አባት ከማገኘት ጦራታ በሚል 5000 ክሮነርም ለግሰዋል። በፕሮግራሙም ጣልቃም ገጣሚ ወለላይ ግጥሙን ሲያቀርብ እንዲሁም ወጣት ኢየሩሳሌም የቀድሞ የአዲስ አበባ ሴቶችና ወጣት ሴቶች ህጻናትና ወጣቶች ጉዳይ ቢሮ የሴቶች ዘርፍ አማካሪ ሰፋ ያለ ንግግር አድርጋ ከቤቱ ከፍተኛ ሁንታና ጭብጨባ ተጭሯታል። ባለፈው ወር በተካሄደው አምስተኛ ዙር ሀገር አቀፍ ምርጫ በህዝባዊ ወያነ ሓርነት ትግራይ የሚመራው የኢህአዴግ ተቃዋሚዎችን በዘረራ አሸነፍኩ ያለ ነው። ባለፈው ሮብ ምርጫ ቦርድ ባስተላለፈው የመጀመሪያ ዙር የምርጫው ውጤት ከ442 ወንበሮች 442ቱንም ለኢህአዴግ ሰጥቷል። የቀሪዎቹ 105 መቀመጫ ውጤቶች ከሁለት ሳምንት በኋላ ይፋ ይሆናል ሲል ቦርዱ አስታውቋል። ይሁንና የፖለቲካ ተንታኞች እንደሚሉት በተለይ የህወሓት አመራር በዝግ ስብሰባ የተቀመጠ ሲሆን ለቀሪዎቹ ወንበሮች ለተቃዋሚዎች ወንበር አንስጥ በሚል እየተነጋገረ እንደሆነ እየተዘገበ ነው። የቦርዱ ምርጫ ውጤት ይፋ ማድረግ ተከትሎ መድረክ የምርጫውን ውጤት እንደማይቀበልና ውቅና እንደማይሰጣው አስታውቋል። የመድረክ አመራሮች በጽፈት ቤታቸው በሰጡት መግለጫ ኢህአዴግ በጠራራጻ የምርጫ ኮሮጆችን ዘረፋ ማድረጉን አውስተው ገለልተኛ ተቋም እንዲቋቋምና ሁኔታው እንዲጣራ ጠይቀዋል። ጎን ለጎንም ሰላማዊ ትግሉ ይቀጥላል ብለዋል። ሰማያዊ ፓርቲ በበኩሉ ነጻነት በሌለበት ኢትዮጵያ ህዝባዊ አስተዳደር መትከል ዘበት ነው በሚል ርዕስ ባወጣው ጋዜጣ መግለጫ በኃይል የተቀማ ድምጽ የሚመሰረት መንግስት በህዝብ ተቀባይነት የለውም ብለዋል። ምርጫው ከዚህ ቀደም ከተካሄዱት ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ ኢፍትሃዊ ወገንተኛና ታማኝነት የሌለው በመሆኑ ሰማያዊ ፓርቲ ዳቱንም ሆነ ውጤቱን አይቀበለውም ብለዋል የፓርቲው አመራሮች። ፓርቲው በ2007 ዓ.ም ጠቅላላ ምርጫ ለመሳተፍ ሲወስን ገለልተኛና ብቃት ያላቸው ተቋማት እንደሌሉና ገዢው ፓርቲ ወንደኛ ምርጫ እንደማይፈቅድ ያውቀ መሆኑን የገለጹት አመራሮቹ ፓርቲው በህዴት ተሳተፈው ስራቱን ችግሮች ለማጋለጥ እንደሆነ አመልክተዋል። የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት በህዴት ውስጥ መቆየታችን እጮቻችን በህገወጥ መንገድ ሲታገዱ፣ ታዛቢዎች ሲከለከሉና ሲታሰሩ አይተናል። በህዴቱ በመቆየታችን የኢህአዲግን አውሬነት አሳይተናል። ከመጀመሪያም ጀምሮ ሆነ በምርጫ ወቅት የነበረውን ማጭበርበር ለኢትዮጵያ ህዝብና ለዓለም አጋልጠንበታል ብለዋል። የፓርቲው ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ ስለሺ ፈይሳ በበኩላቸው ምርጫው መትረየስ ተጠምዶ ብረት ለበስ በየመንገዱ ቆሞ የአጋዚ ጦር አባላት ከተማ ውስጥ ተሰማርተው ከመካሄዱን ባሻገር ከፍተኛ የድምጽ ማጭበርበር የነበረበት ነው ብለዋል። የምርጫው ብቸኛ የውጭ ታዛቢ ሆኖ የአፍሪካ ህብረት ታዛቢ ቡድንም ራሱንም ሌላንም ማዳል የማይችል የእንጨት ድስት ነው ሲሉም ተችተዋል። ምርጫው በህገወጥ አሰራሮች የታጀበ በማንኛውም መመዘኛ ፍትሃዊ ነጻና ታማኒ ሊሆን እንደማይችል ሂደቱ በግልጽ አማላካች ነበር ያለው ሰማያዊ ፓርቲ በውጤቱ በሀገራችን የዲሞክራሲና የመድብለ ፓርቲ ስርዓት መኖርን ወደ መቃብር የከተተና ኢትዮጵያ የአንድ ፓርቲ ስርዓት ሀገር መሆኗን ያረጋገጠ ነው ብሏል። ፓርቲው አያይዞም በኃይል በተቀማ ድምጽ የሚመሰረት መንግስትም ህዝብን ተቀባይነት እንደሌለው ገልጿል። የዜጎች ነጻነት ሳይከበር ነጻና ፍትሃዊ ምርጫ ሊደረግ አይቻልም ያለው ሰማያዊ ፓርቲ ሰባዊና ዲሞክራሲያዊ መብቶቻችን እስከሚገበሩ ድረስ ፓርቲው በሚያካሄደው የነጻነት ትግል ኢትዮጵያውያኑ ከጎኑ እንዲቆሙ ጥሪውን አድርጓል። ምርጫውን በብቸኝነት የታዘበው የውጭ ተቋም የአፍሪካ ህብረት በበኩሉ ምርጫውን ጸጥ ያለና ሰላማዊ ነበር በማለት ሲገልጽ፣ ምርጫው ነጻና ፍትሃዊ ነበር ማለት ሳይችል ቀርቷል። የአፍሪካ ህብረት በአፍሪካ በስልጣን ላይ ያሉ መንግስታትን በመደገፍ የሚታወቅ ሲሆን የአፍሪካ ህብረት እንኳን ምርጫው ነጻና ፍትሃዊ ነበር ለማለት አልደፈረም። የአፍሪካ ህብረት ታዛቢዎች በ21 የምርጫ ጣቢያዎች ምርጫ ከመደረጉ ቀደም ብለው በመድረስ ኮረጆዎቹ ባዶ መሆን አለመሆናቸውን ለማሳየት ቢጠይቁም በምርጫ ጣቢያ ኃላፊዎች መከልከላቸውም በጊዜው ተጠቅሷል። በሌላ ዜና የአሜሪካ ውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት የኢትዮጵያ ምርጫ በሚመለከት ባወጣው መግለጫ ምንም እንኳን ምርጫው በሰላም ቢከናወንም ጋዜጠኞች በታሰሩበት፣ የፖለቲካ ተቃዋሚ ፓርቲዎች በሚሳደዱበትና በሚታሰሩበት ሁኔታ ምርጫው መደረጉ አሳሳቢ ነው ብሏል። አክሎም የአሜሪካ መንግስት ዲፕሎማቶቹን ምርጫውን እንዲታዘቡ የኢትዮጵያ መንግስት ቢጠይቅም ፈቃድ መከልከሉን በማውሳት በሁኔታው አሜሪካ ማዘኗን ጠቅሷል። በሐመራ ወረዳ ከፍተኛ አልቂት መድረሱን የአካባቢው ነዋሪዎች እየገለጹ ነው። በደቡብ ክልል በደቡብ ኦሞ ዞን በሐመራ ወረዳ በዲመካ ከተማና አካባቢ የሚኖሩ አርብቶ አደሮች እኛ ድምጽ ሳንሰጥ እንዴት ኢህአዴግ አሸነፈ ይባላል በሚል ካለፈው ሰኞ ጀምሮ ከጸጥታ ኃይሎች ጋር ሲታኮሱ መቆየታቸውን የሚናገሩት የአካባቢው ነዋሪዎች አንድ ሻለቃ ጦርና የፌደራል አባላት ወደ አካባቢው በመንቀሳቀስ በወሰዱት እርምጃ ከፍተኛ ጉዳት ደርሷል። አንዳንድ የአካባቢው ነዋሪዎች አደጋ የደረሰባቸውን ሰዎች ቁጥር በመቶዎች ያደርሱታል። የአካባቢው ሰዎች እንደሚሉት አርብቶ አደሮቹ 5 የመከላከያ ሰራዊት አባላትን ያቆሰሉ ሲሆን ቁስለኞችም በሄሊኮፕተር ተወስደዋል። በአርብቶ አደሮች በኩል የተገደሉትን ሰዎች በትክክል ለማወቅ እንደማይቻል የሚናገሩት የአካባቢው ነዋሪዎች አስክሬን በየቦታው ወድቆ እንደሚታይ ገለጹ ነው። በዞኑ የሚኖሩ አንድ ታዋቂ ግለሰብ እንደተናገሩት ደግሞ አርብቶ አደሮቹ ዲመካን በሌሊት ለመያዝ ጥቃት በፈጸሙበት ወቅት የመንግስት ወታደሮች በከባድ መሳሪያ በመተኮስ በወሰዱት ያጸፋ እርምጃ በመቶዎች የሚቆጠሩ ሰዎች እንደተገደሉ መረጃው እንደደረሳቸው ገልጸዋል። በሶስት ፒካፕ መኪኖች የተጫኑ ቁስለኞች ወታደሮች ጂንካ ሆስፒታል መግባታቸውን አክለው ገልጸዋል። ሁለቱም ወገኖች ለውራት የጦርነት ዝግጅት ሲያደርጉ መቆየታቸውን የሚናገሩት ግለሰቡ የችግሩ ምንጭ ከምርጫ ጋር ብቻ ሳይሆን ከመሬት ጋር የተያዘ መሆኑን ይገልጻሉ። ሌላ የአካባቢው ነዋሪም እንዲሁ በተወሰደው እርምጃ ከ100 በላይ ሰዎች መገደላቸውን መረጃ እንደደረሳቸው ተናግረዋል። የወረዳው አስተዳዳሪ አቶ በርጤ ዢላ መግለጫ ለመስጠት ፈቃደኛ አለመሆናቸውን ተናግረዋል። የዞን 9 ጻፊዎች በድጋሚ ፍርድ ቤት ቀርበዋል። የዞን 9 ጦማሪያና 3 ጋዜጠኞች ግንቦት 19 2007 ዓ.ም የፌደራሉ ከፍተኛ ፍርድ ቤት የቀረቡ ሲሆን ፍርድ ቤቱ አቃቤ ሕግ አሉኝ ባላቸው ሲዲዎችና ቀሪ ምስክሮች ላይ ብይን ሰጥቷል። ፍርድ ቤቱ አቃቤ ሕግ ምስክሮቹን ለማቅረብ በተደጋጋሚ ሰጠውን እድል ባለመጠቀሙና ምስክሮቹ ላለማቅረቡ የሰጠው ምክንያት በቂ ባለመሆኑ አቃቤ ሕግ ያቀረበውን ተጨማሪ ጊዜ ቀጠሮ ፍርድ ቤቱ ሳይቀበለው መቅረቱን ነገረ ኢትዮጵያ ዘግቧል። ተከሳሾች ጥያቄያቸውን ለፍርድ ቤት ለማስረዳት በመከሩበት ጊዜ ፍርድ ቤቱ ስነ ስርዓት አድርጉ ማለት ሊያስቆማቸው ሲሞክር ጻፊ አቤል ዋበላ እናንተ ራሳችሁ ስነ ስርዓት አድርጉ እንናገርበት ይህ የመብት ጉዳይ ነው በግልጽ ችሎት ላይ ህገ መንግስታዊ መብታችንን አክብሩ እንጂ ጥያቄ ያለን ተቀበሉን ብሎ በመመለሱ ችሎት በመድፈር ወንጀል ተከሷል። በዚህም ፍርድ ቤቱ በአቤል ጉዳይ ላይ ብይን ለመስጠት ለግንቦት 25 2007 ዓ.ም ቀጠሮ ሰጥቷል። በመጨረሻም ወደ ስፖርት ዜናስታ ስንሸጋገር አመታዊ የስቶኮልም ማራቶን ትናንት እዚህ በስቶኮልም ተካሂዷል። ኢትዮጵያዊ አትሌት ኢትዮጵያ አትሌቲክ ከበር ባይብል የውድድሩ አሸናፊ ሆኗል። ርቀቱን ለመጨረስ 2 ሰዓት ከ18 ከ22 ጊዜ ፈጅቶበታል። በሴቶች ውድድር በዜግነት ኬንያዊ በዜግነት ስዊድናዊ በትውልድ ኬንያዊ ናቸው ኢዛቤላ አንደርሰን ለ7ኛ ጊዜ የስቶኮልም ማራቶንን ማሸነፏን ታውቋል። ርቀቱን ለመፈጸም 2 ሰዓት ከ34 ከ13 ሲወስድባት ሁለተኛ ኬንያ ስትወጣ ኢትዮጵያዊቷ መስረት ለገሰ 3ኛ በመሆን አጠናቀቀች። በሌላ የስፖርት ዜና በዓለም የቴኒስ ውድድር በታላቅነቱ የሚታወቀው የፈረንሳይ ኦፕን የሜዳ ቴኒስ ውድድር ታዋቂ ዓለማችን ተጫዋቾችን ያሳተፈ ይገኛል። ትውልድ ኢትዮጵያዊና ለስዊድን የሚጫወተው ኤልያስ ሲመር በዚህ ውድድር ለመጀመሪያ ጊዜ ተካፋይ የሆነ ሲሆን ምንም እንኳን በመጀመሪያው ዙር ቢሰናበትም ኤልያስ በዚህ ታላቅ ውድድር ላይ ለመካፈል 3 የማጣሪያ ውድድሮችን አከናውኖ 3ቱን በማሸነፍ ለዚህ ታላቅ ውድድር የበቃና ተስፋ የተጣለበት ተጫዋች ነው። ኤልያስ በአሁኑ ሰዓት በዓለም የሜዳ ቴኒስ ደረጃ ሰንጠረዥ 168ኛ ደረጃ ላይ ይገኛል። የሳምንቱ አበይት ዜናዎች ተጠናቀዋል።
ማችን እስከ ቀኑ 6 ሰዓት ይቆያል። አሁን ደግሞ አቶ ብዙነ ጽጌ አርበኞች ግንቦት 7 አመራራባል ስቱዲዮአችን አሉ። ከሳቸው ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ።
ተናስተልኝ
አቶ ብዙነ እንግዲህ አንቱልበል አንተልበል እንዲቀለለው ይታችን የቱን
እንደሰመጨ
እንዲቀለን አንተልበል ከማካክብሮት ጋራ
እሺ።
አቶ ብዙነ ጽጌ ከኛ ጋር ውይይት ለማድረግ በዛሬው ዕለት እዚህ በመገኘት በኢትዮጵያ ድምጽ ሬዲዮ አድማጮችና በሬዲዮ ሰራተኞችም ከፍ ያለ ምስጋና አቀርባለሁ። በመጀመሪያ ወደ ጥያቄዎች ሌሎች ጥያቄዎች ከመግባቴ በፊት መቼም ምንም ቢሆን ምንም ምርጫ ብሏል ወያኔና ምርጫ እስካሁን እንደምንሰማው በመቶ መቶ አሸንፊያለሁ ይላል። አንዳንድ ሰዎች ይህን ሲተቹ ለምንድን ነው እኛንም የሚያደክሙ ለምን እነሱ ሲደክማሉ? የሚወደንና የምንወደው ህዝባችን ያው እኛኑ ስለሚመርጠን ምርጫውን ያው ሰውን በሰልፍ ከማድከም ወረቀት ከማበላሸት ምን ብለን ያው እንደምናሸንፍ ስለምናውቀው ምርጫውን አስቀድመን እኛው አሸንፈናል ብለው ቢነግሩን የሚሉ አሉ ሲቀልዱ። እንዴት ታይዋለ ምርጫ መቶ በመቶ አሸንፈን ይያሉ ነው እንግዲህ ቀስ ይያሉ።
ያው እንደሚታወቀው ይሄ ምርጫ ለነሱ ትርጉም ያለው ነገር ነው ለሌላው ሰው ነው እንግዲህ ለህዝቡና ይሄ ምርጫ እንዴት እንደሚካሄድና በምን ሁኔታ እንደሚፈጸም ለሚያቀው ሰው ነው ትርጉም የሌለው። ቅድም የተባለው ነገር ቀደም ሲሉ እንኳን የነበሩት መንግስታት በተለይ በንጉሱ ጊዜ ንጉሱ ራሳቸው እግዚአብሔር ነው የመረጠኝ የሚል ነገር ስለነበረ ዲያለም አይነት ቀልድም ጨዋታም አልነበረም። አሁን እንግዲህ ከዛን ጊዜ ከነበረው ነገር እንኳን የባሰ ነገር ነው። አሁን ያንን እንኳን ቢሉ ምሻል ነው የሚመስለው ያው እግዚአብሔር መርጦኛል ቢሉ እንደ ንጉስ ይቀል ነበር። አሁን በዚህ ስም በምርጫ ስም ይሄ አሁን የሚደረገው ውጣውረድ በዚህ በምርጫ ስም የሚፈጠረው ውጥረት የሚደብድቡት ሰው የሚያስሩት ሰው የሚገሉት ሰው لذی هول عسکر دوم ولی می تاوه کنگر متو ماله تن نگذاری مرد تو سوادی نمیانو سلذی نکارو بیله بود اتر نه سوون ماسکایه تون معقولالا تون این اجها گرگان زم بچه آشیار مادر گوی می تاوه تی میکنن نمیانو گله نسوت رگو مارلو ترگو من دنو یا از مبلو یا معاشیت نگر یا من دنا کار نگر سلاح نه یعنی سلامی فرد لگود لذ نسوم لذ مکتر واچوم سوی چیز مرد آن علیم این نگر سلاح لونو بزامنگری میاد بهتر رفگن بزنگ زیان کار درو من برگ زیان زن کار عینت کار مزنجیان کار میام مال عینت وی تاب من رو منی حال و دو حال اندیه دن نو ریدی متام نیاسایی و نگر میخازن و نگر سرو
آتو بزنه یه اربنچ گنبد سواد یام مرار اول اندمون متن استی بمن عينتو نيتالاي درجتو يگنيال تلال باهونو گزي
او باهاو يا باهونو گزي اندميتاوقو قدم سيلم گنبوت سبات اهونم باربنيوش گنبوت سبات باتقالاي باگريفا باللو هنيتا يتنسا بتلي كمرچا 97 ودي يتفطرو هاگراوي نباراوي هنيتالاي مسرت يادرگا گمگما ادرگو يتنسا نقناقي نو نا هي نقناقي زاريم كاربنيوش گكتروا ادو بوالا مسرتاي هونون هاگريتوانو يپوليتيكا هنيتا يگمگمبت هنيتا نا زاين مسرت يادرگون يزرگيتو ياوقاقرم ونا اسرار اهونم قطروبت نا يالو ناهم بالله هنيتا اگر روست یادل وانی یا ماینت لوت لیمتای میشلو بذم چه از مناسبات تمک کرون راسایو سلام این نبه گایو منگر سایون که راسو که گایو مجبور نکاو یعنی بهاری تنستو دنگن دکه چینی در رسد بر دم دامیلاییال نه خلقه با یه تقل سلطانویم میل نگرنو یعنی مسیرت یاد در رگ በአገሩስጥም በአገሩስጥ ከተማ ማካባቢ በአገሩ በገጠር ማካባቢ በደራገር ናውጭም ያን መሰረት ያደረገ ንቅናቄ እና እንቅስቃሴ ያደረገ ነው ያለው እና በዚህ ሁኔታ አሁን ሂደቱ ከመቼውም ጊዜ የበለጠ ትርጉም ያለው መድረው የምድር እንቅስቃሴ ለማድረግ እና ወደ ተግባራዊ ሁኔታው ሊገባ የሚችልበት ሁኔታ አለ ብለን ነው በእኛ በኩል የምናስበው እና ለዚህም ዝግጅቶች ይደረጉ ቆዩ ነገር አሉ። በዚህም በውደቱ በኩል ለዚህም ይሁን ነገር የተጨመረበት ነገር አለ እና በአጠቃላይ ንቅናቄያችን አሁን ከሌላውም ጊዜ በተሻለ መንገድ በሁለገብ ትግል ትርጉም ያለው እንቅስቃሴ ሊያደርግ የሚችልበት ደረጃ ላይ ያለው ነው የሚል ነው የኔ አሳስመን።
ሁለገብ ትግል አጠራርገ ሁለገብ ትግል ስትሉ ምን ማለት ነው?
ሁለገብ ትግል ስንል በእኛ አሁን ያለው የተጨባጭ እንቅናቄው አካሄድ ላይ አተርጓጎሙ በስትራቴጂ ደረጃ ከዚህ ከሁለገብ ትግሉ የወጣው ስትራቴጂ በገጠርና በከተማ በሚደረግ ህዝባዊ አመጽና ህዝባዊ ቢተኝነት በሚል ነው። በገጠርና በከተማ በሚደረግ ህዝባዊ አመጽና ህዝባዊ ቢተኝነት በሚደረጉ የተገላካ ሄዶች ወያኔን መጣል ይችላል የሚል እምነት ነው እና በእኛ ትርጓሜ አሁን ስልቱን ወደ ስትራቴጂ ስናወርደው በገጠርና በከተማ የሚደረግ ህዝባዊ አመጽና ህዝባዊ ቢተኝነት ማለት ነው። ይሄ እንግዲህ ከተማ ውስጥ በተቻለው መጠን ህዝቡ በሚተኝነት የሚሰለፍበትን ሁኔታዎች ባመጸው በፈቀደው ደረጃ ደግሞ በገጠሩም በከተማ ባመጽ የሚሰማራበት ሁለቱንም ቀላቅሎ እንደጊዜውና እንደሁኔታው እነዚህ ሁለት የትግል አካሄዶች ተደጋግፎ የሚሄድበት ሁኔታ ይሄ አካሄዱ ነው። ከሌላው አካሄድ በሙሉ በጣም በፈጠነ ሁኔታ በዝቅተኛ ዋጋ ወያኔን ይጥላል ብለን እናስበው እና ሁለገብ ስንል ባጭር አነጋገር በከተማና በገጠር በሚደረግ ህዝባዊ መጽና ህዝብን ባዝባዊ ቢተኝነት ማለታችን።
ለዚህ ለሁለቱም ይሄ በሁለገብ ላልከው በገጠርም በከተማም ላለው ድርጅታችሁ ይሰራል? ለዚህ አይነቱ ትግል ተዘጋጅቶ እየተዘጋጀ ነው?
አዎ፣ ወንኛነት እንግዲህ የፖለቲካ ትንታኔ ሲሰጥ ያን የፖለቲካ ትንታኔ መሰረት ያደረገ ስትራቴጂ ሲወጣ ያን ስትራቴጂ ሊሸከም የሚችል የግድ ድርጅት ያስፈልጋል። ይሄን ድረስ ስትራቴጂ በተግባር ላይ ሊያውል የሚችል ድርጅት ካልተደራጀ ስትራቴጂው ዝም ብሎ በወረቀት ላይ ተቀምጦ ነው የሚቀረው። ስለዚህ የግድ ይሄንን የሚሸከም በገጠርና በከተማ በሚደረግ ህዝባዊ አመጽና ህዝባዊ ቢተኝነት ወያኔ መጣል ይችላል ስንል በከተማና በገጠር የሚደረገውን እንቅስቃሴ ሊሸከም የሚችል ያንን ለዛ የሚመጥን ድርጅታዊ ጥንካሬ ይፈልጋል። ይሄንንም የማደራጀቱ ስራ ከማንኛውም ስራ የበለጠ አስቸጋሪውና ወሳኙም ስራ ነው ብለን ነው የምናምነው። ስለዚህ የግድ ያንን የሚሸከም መዋቅርም አሰራርም ግብአትም በሚፈልገው ጊዜና ሁኔታ መቅረብ አለበት። ለዛም ብዙ ጥረት እየተደረገ ነው።
አንዳንድ ታዛቢዎች እንደሚሉት የሰሞኑን ምርጫ በተመለከተ ምርጫ እንኳን ማለት አስቸጋሪ ነው ምርጫም ማለት አይቻልም። ምርጫ አንድ ሰው ሁለት ነገሮች ተቀምጠውለት ወይም 3 4 ተቀምጠውለት ከዚህ ውስጥ በፍላጎቱ የቱን እንደሚመርጥ ነው ኢትዮጵያ ውስጥ ግን እንደዛ አይደለም የሆነው ለማንኛውም 100 በመቶ ወደ ማሸነፉ ነው እንግዲህ ቅድም እንዳልነው ያለውና አንዳንድ ታዛቢዎች ምን ይላሉ ይሄ አሁን የተደረገው ምርጫና የምርጫ ውጤት በተለይ 100 በመቶ አሸንፈ ያለው ማለቱ ለግንቦት ለአርበኞች ግንቦት 7 ጥሩ ሁኔታ ፈጥሮለታል ምክንያቱም በትንሽም ቢሆን እንደው ምን አልባት ተስፋ ያደረገ ኢትዮጵያዊ በሰላማዊ መንገድ በዚህ ሀገር ውስጥ በሚደረገው ሰላማዊ ትግል ትንሽም ቢሆን ጭላንጭል ይከፈታል ብሎ ያሰበው ሁሉ ዋጋ እንደሌለው ተረድቶ አሁን ሁሉም ወደ ግንቦት ፊቱን አዝሯል የሚሉ አሉ። እና ይሄን ነገር እንዴት ታውታላችሁ? እነዚህ ታዛቢዎች ደግሞ ምን ይላሉ? ግንቦት 7 አሁን ይሄን በደንብ ካልተቀመበት ተስፋችን የመነመነ ይሆናል የሚሉም አሉ። እስቲ ይሄንን አያይዘህ ብትገልጽልን።
ይሄንን የሚሉ ወገኖች በርግጥ የሚሉት ነገር ምን እንደሆነ ይገባናል። ግን በእኛ በኩል ግን የዛ አይነት ምንም ማየት ውጅምብር የለብንም። አሁን የምርጫው ውጤት 100 ለ100 ወያኔ ያሸነፍኩም ይባል ከዛም ቀንሶ ቢያቀርበው የተወሰነም ነገር ለሌሎቹ ለማጉረስ ቢሞክርም እኛ በመሰረታዊ በሆነው የሀገሪቷ ነባራዊ ሁኔታና ከወያኔ መሰረታዊ ከሆነ ባህሪው ተነስተን በተለይ ከምርጫ 97 ጊዜ በተደረገው በርካታ ንጹሃን ዜጎች የህይወት ዋጋ በከፈሉበት ሁኔታና በርካታ ንጹሃን ዜጎች ደግሞ የአካል መጉደል አደጋ በደረሰበት ሁኔታ ብዙዎች ደግሞ በ10ሺዎች የሚቆጠሩ ወገኖች በየበረሃው እስር ቤት በተወረወሩበት ሁኔታ ያን ሁሉ ዋጋ ተከፍሎ ያንን እንድንማር የተገደድንበት ሁኔታ ነው ያለው። ከዛ በኋላ ያለው ነገር ጨዋታው 100 ሆነ 89 70% ሆነ ምን የሚባለው ነገር ብዙ ብለኛ ትርጉም የለው። ግን ለአንዳንድ ወገኖች ግን ይሄ ነገር እርግጥ አሁንም ቢሆን ጨክነው አንድ ነገር ማድረግ ለማድረግ ያልወሰኑ በአንድ ምክንያት ወደ ሌላ ወዲሽ ስንትናቸውም ልባቸውም ሆነ መንፈሳቸው ለሚወላውል ሰው ወያኔ ይሄን እያደረገ ያለው አው ተቀለው እነሱም እኛ ወደ ምናየው አመለካከት እንዲመጡ ያረጋቸው ይችላል የሚል ግምት አለን በእኛ በኩል። ግን በአጠቃላይ በእኛ ንቅናቄ ዙሪያ የተሰበሰበው አካልም ሆነ ህዝቡ አብዛኛው የኢትዮጵያ ህዝብ በእርግጠኝነት መናገር ይችላል ይሄ አይነቱ ነገር ብዙም ፋይዳ አለው ብሎ አያስብም። 99% ሆነ 100 ወይም 80% ሆነ ያም ሆነ ይሄንን ያለ ዘረኛም ባገነን መንግስት በአንድ መልኩ በሌላ የሚያስቀጥል ሁኔታ ነው እንጂ የሚሆነው የቁጥሩ መለያየት ብዙ ልዩነት ያለው ብሎ አያምንም። እኛም አናምንም። ግን ለአንዳንድ ሰዎች ግን እንደተባለው አዎ ተስፋ ያልቆረጡ ሰዎች ወይንም እንደው ራሳቸውን በአንድ በኩል በሌላ ወዲህ ያደረጉ ለመሮን ለሚፈልጉ ሰዎች ለነሱ እንኳን ትንሽ የምትሆን እንኳን ክፍተት አለ መተው ምን ያህል በስልጣን ላይ ያለው መንግስት የሚመራው አካል ወያኔ ቡድን ያለበትን እንደው በጣም ዝቅተኛ ደረጃ የሚያሳይ ነገር ነው። ምንም አይነት እንደው ትንሽ እንደው የስልጣንም ነገር ያልገባቸው ሰዎች መሆናቸውን እንደው ሲያጭበረብርም ሲያጣለልም እኮ የሚያጣለልበት መንገድና መንተን አለው ዘዴ አለው። እንደው ድፍንፍን ያለ ነገር እንዲህ ያለ በዚህ ደረጃ ይወረደ ነገር ማድረጋቸው እንዳልከው ለአንዳንድ ወገኖች የመጨረሻውን መርዶ ሊሆንላቸው ይችላል። ያ ደግሞ በተወሰነ ደረጃ ወደ ትግሉ የሚቀላቀሉ ካለ ወሰየው ነው የምንለው። ከዛ ውጪ ግን መሰረታዊ በሆነ መልኩ ግን አይለውጠውም ሁኔታው።
ይህን አርበኞች ግንቦት 7 ነው አሁን የሚባለው በመጀመሪያ ግንቦት 7 ነበረ ከአርበኞች ግንባር ጋር መቀላቀሉና ወደፊትም ደግሞ ካለ የምትገልጹልን ካለ ወደፊትም ጥብረትም ሆነ ህብረትም ይሰራ ካለ የግንቦት 7 ከአርበኞች ከኢትዮጵያ አርበኞች ግንባር ጋር መቀላቀሉ ያመጣው እምርታ አለ ለድርጅቱ የኃይል በድርጅቱ በኩል ያለውን የኃይል ሁኔታ አሻሽሎታል ትላለህ?
አው ምንም ይሄ በዚህ ደረጃ ያለው ነገር ምንም ጥያቄ የለውም። ማንኛውም የተለያዩ አካላቶች በራሳቸው መንገድ ይሰሩ የነበረውን ነገር ያላቸውን የትግል መንፈስ ያላቸውን የሰው ኃይል ያላቸውን ተመክሮ ያላቸውን ግብአት በሙሉ አንድ ላይ አድርገው የሚከሳቀሱበት ጊዜ ሁለት ድርጊቶች ይሄ በሌላውም ዓለም በትግሉም ዓለም ብቻ ሳይሆን በሌላውም በንግዱም በቢዝነሱም ዓለም ያለ ነገር ነው። እንደዚህ አንድ ድርጊት ሲደባለቁ ብዙ ጊዜ አንድ ትልቅ የሆነ ምርታ የሚሄድ ነገር አለ። የስሜት ምርታ የመንፈስ ምርታ እንደውም ይሄን እነሱ ብቻ ሳይሆኑ ከነሱም ተስፋ የሚያረጋው ብዙ በርካታ ህዝብ እንደዚህ ወደ አንድነት ሲመጣ ወደ ህብረት ሲመጣ ብዙ ጊዜ በተለይ በትግል ታሪክ ውስጥ ከፍተኛ የሆነ ትግሉን የሚረዳ ወደፊት ሊያስኬድ የሚችል በእምርታ ደረጃ ሊታይ የሚችል ነገር ነው የሚፈጠረው። እና በአጠቃላይ በአጭር ጊዜ ውስጥ እንዲህ አይነት ስሜት ይፈጠራል። በሌላ በኩል ግን ስትራቴጂክ በሆነው ሁኔታ ስንመለከተው ወደፊት ደግሞ የተለያዩ ድርጅቶችንም እንደዚህ አሁን የተጀመረው ህብረት የተደረጀው አካሄድ የተጀመረው ውህደት ለሌሎችም ደግሞ ትልቅ ምሳሌ በመሆን ሌሎችም ድርጅቶች አሁን በሁደትም እንኳን ባይሆን በጥምረት ደረጃ ከነደህሚት ጋራ ከአማራ ድርጅት ጋራ ከቤንሻንጉል ጋርና ጋምቤላ ህዝብ ድርጅቶች ጋራ ውይይት ተደርጎ የመጨረሻው ደረጃ ያደረሰበት ሁኔታ አለ። ይሄ በአጠቃላይ ሲታይ ወደፊት ሀገራችንን በትግሉም ወያኔን ለመጣልም ሆነ ከወያኔ በኋላ ላለው ሀገራዊ ሁኔታ የማረጋጋት ነገር ከዛም አልፎ ደግሞ ቋሚ በሆነ የዲሞክራሲያዊ ስርዓት ተመስርቶ ነገሮችን ጠንካራ መሰረት ላይ ለማቆም ይሄ አሁን እየተሰባሰበ ያለው ትልቅ ትርጉም አለው ብለን እናስባለን። ስለዚህ ይሄ ውህደት ወያኔን ከመጣል የጊዜያዊ ትልቅ ጥቅም ጀምሮ እስከ ዘለቄታዊ የሆነ ሀገራዊ የሆነ ትርጉም አለው ብለን ነው የምናስበው።
ወደ አቶ አንዳርጋቸው ጉዳይ ልመለስና ብዙ ኢትዮጵያዊ ማወቅ ይፈልጋል ስለሳቸው ቤተሰቦቻቸው ይሰማሉ በምን አይነት ሁኔታ ላይ እንዳሉ ምንስ አዲስ የሚነግሩን ኢንፎርሜሽን አለ?
በአጠቃላይ ያው ማንም ሰው እንደሚያስታውሰው ይሄ ችግር ሲፈጠር በሱ ላይ አሁን በፈረንጆች አቆጣጠር ሰኔ 23 ቀን ነው እንግዲህ አሁን ከአንድ ወር በታች የቀረ ጊዜ ነው አንድ አመት ሊሞላው እና በዚህ ጊዜ ውስጥ አሁንም ቢሆን በቤተሰብ ደረጃ የት ቦታ እንደተቀመጠ በምን ሁኔታ እንደተቀመጠ ያለበት ሁኔታ የምናውቀው ነገር የለም። ምንም አይነት መረጃ የለንም በዛ ደረጃ። ለሁለት ነው ሶስት ጊዜ ያህል ግን የእንግሊዝ አምባሳደር አዲስ አበባ ያለው ከነሱ የደህንነት ሰዎች ጋር በመደራደር እንዲያዩ ተደርጓል እና እነሱም ሲያዩት እንዲህ ያለውን ነገር ለኛም የተወሰነ መረጃ የነገሰቱን ነገር አለ። ከዚህ እንግዲህ መረጃ ወለተኛ ያለበትን ሁኔታ ያሳይ የምናቀው ነገር የለም። እነሱም የራሳቸው ሁኔታዎችን የሚያውቁበት የራሳቸው መንገድ አለ። ከነሱ ጋርም ይሄን አይነት ነገር ውስጥ ሲገቡ ነገሮችን ለማየት የሚደራደሩባቸው ሁኔታዎች አሉ። በግልጽ የምታውቁ ነገር የለም ግን እኛ ቤተሰብና የቀርቡ ሰዎች እስከ ጉዳውን እስከምናየው ድረስ ግን ምንም አይነት ግንኙነት የለንም። ምንም አይነት መረጃም የለም። እንዳልኩትም የት ቦታ በምን ሁኔታ በምን አይነት ጤንነትም ሆነ ሌላ ሁኔታ እንዳለ ምናቀው ነገር የለም።
አንዳንድ ታዛቢዎች በአብዛኛው የአቶ አንዳርጋቸው እዛ ድርጅት ውስጥ ለጊዜው አለመኖር ድርጅቱን በአደረጃጀት ደረጃ በጣም የሚደነቁ ሰው ስለነበሩ በማደረጃጀት ደረጃ ጎርቶታል ይላሉ። ይሄንን እናንተ እንዴት ታያላችሁ? ያንን መተካት ይችላችኋል?
በድርጅት ደረጃ ማንንም ሰው በተለይ በሱ አይነት የሐላፊነት ደረጃ ያለ ሰው እንደዚህ ባልተጠበቀ ሁኔታ እዚህ አይነቱን ቅስቀሳው ሲወጣ ሁልጊዜ ራሱ ክፍተት ይፈጥራል። ይሄ ምንም የሚያጠያይቅ ነገር አይደለም ግን ዘለቄታዊ በሆነው መልኩ ግን በወያኔ አሁን በሱ አይነት ሰው ላይ በወሰደው እርምጃ የተነሳ ብዙ ነገሮች ግን ድርጅቱ ውስጥ ለውጥ እንዲያመጡ ያደረገበት ሁኔታ አለ። አሁን በዝርዝር አንዳንዶቹ ነገሮች መናገር ቢቸግርም በሱ ዋጋ መክፈል ብዙ የተለወጡ ነገሮች አሉ። እኛ በአጠቃላይ ባለው አሰስመንት እርግጥ የሱ ከዛ ቦታ መውጣት የነበረው ኃላፊነት ላይ በዚህ ያለ ዝግጅት በመነሳቱ የተነሳ ለጊዜው ብዙ ክፍተቶች ተፈጥሮ ነበር። በሂደት ግን ያን ክፍተት ለመሙላት ችለናል። ከዛ በተጨማሪ ደግሞ እሱ ላይ በደረሰው አደጋና በተለይ ሁኔታው የተፈጸመበትን ሁኔታ በብዙ ኢትዮጵያውያን ዘንድ በተለይ በአባሎቻችን ሆነ በደጋፊዎቹ ዘንድ በጣም ያስቆጨና ያናደደ በመሆኑ ለትግሉ ትልቅ የሆነ እርዳታ አድርጓል ብለን ነው የምናምነው። እና በአጠቃላይ በሱ ላይ በደረሰው እየደረሰ ያለውን መከራና እንትንም ሁላችንም የሚሰማንና እንደሚታወቀው ለብዙ ሰው በጣም በስሜት የሚያው ነገር መሆኑን ብናውቅም በአጠቃላይ ከትግሉ አንጻር ግን በዚህ ዋጋ ቢከፈልም ሁልጊዜ በዚህ መንገድም ሰዎች እንደዚህ የተጎዱ ዋጋ ይክፈሉ የሚል ስሜት ባይኖረንም ግን እሱ በአስገዳጅ ሁኔታ ውስጥ የከፈለው ዋጋ ግን ለትግሉ እሱ ቢኖር እንኳን ከሚጠቅመው በላይ ሁኔታው ተቀመል ብለን ነው የምናስበው። እና ያለን ተጨባጭ የሁኔታው አሰስመንት ይሄን ነው ይመስል።
ግሩ ጥያቄ ያለ መሰለኝ።
አይ ጥያቄ እንግዲህ አቶ አንዳርጋቸው ጉዳይ ያው ተመለሷል ወደ ኋላ ይመለሳል። ትናንት ስብሰባው ላይ ስለነበርኩ አንድ ጥያቄ ያለና በዛን ትሬ ተነሳ እዚህ ማድማጮች ቢሰሙት በሚለው አሁን ህወሓት በተለይ እየተጠቀመበት ያለው ስትራቴጂ ከባለስልጣኖች ከከፍተኛ አመራር ጀምሮ እስከታች ግለሰብ ድረስ ወርዶ አንድ ግለሰብን እንኳን የማዋረድ የማሸማቀቅ ድረስ ደርሷል። ከላይ እስከታች ያለውን ተቆጣጥሯል። ይህም ትናንት በተገለጸው መሰረት ከኔ በላይ አድራጊ ፈጣሪ ባለኃይል ምድራዊ ኃይል የለምና አርፋችሁ ተቀጥቅጣችሁ ተገዙ የሚል ስሜት ማስተላለፍ መሆኑ ተገልጿል። በዚያ አንጻር አርበኞች ግንቦት ሰባት ይሄንን አይነት አካሄድ ለመስበር እና ለማሳየት የሚፈረከረክ ኃይል መሆኑን የበኩሉን ጥረት ያደረገ መሆኑ ተገልጿል። ይሄን እንዴት ነው መስበር የሚቻለው? የዚህ ይሄን ማድረጉ የሚያመጣውን አንዳንድ ነገር ቢገልጹልን ብዬ ነው።
አው እንግዲህ ዋናው ነገር የዚህ ስርዓትን አይነተኛ ባህሪ ስታዩት በአናሳ ቡድን አምባገነንነት ላይ ተመሰረተ በመሆኑ ይሄንን ቀጣይ ለማድረግ ቀድም የተባለው ነገር ድረስ የወረደበት ደረጃ ነው ያለው። በእኛም በኖርንበት ዘመን ያየናቸው ወያኔ ሲጨምር ሶስተኛ መንግስቱ በመሆኑ ነው። መንግስት የሚባል ነገር ድሮ በንጉስ እንኳን ያው ችግር አለበት የጉልተኛ ስርዓት ነው ተብሎ በአብዮት እንኳን እንዲተካ የተደረገው እንኳን መንግስት እንዲህ ያለ ነገር አልነበረው። መንግስት በጣም ሩቅ ነው። ሰውም መንግስት መፍራትም ማክበርም ነገር ይታየ ነበር። ያ በተወሰነ ደረጃ በደርግ ጊዜ የሚቀጠልበት ሁኔታ ነበር። አሁን ግን በጠቅላላው መንግስት የሚባል ነገር እንደ አንድ የተራ ዜጋ መሬት ድረስ እየወረደ መንገድ ላይ እየወረደ ከአንድ ተራ ዜጋ ጋራ የሚተናነቅ ያን ተራ ዜጋ ጉዳይን ይዞ የሚበላውን የሚጠጣውን የት ነው የሚያድረው? እኔ ለሚስማማኝ ከሆነ ምንድን አድርጌ ነው ይሄንን ሰው እጄ ማስገባው? ማይስማማኝ ከሆነ ደግሞ እንዴት አድርጌ ነው አውጥቼ የምወረወረው? የሚል አይነት ውስጥ እልህ የገባ መንግስት ነው ያለው። ይሄ የሚያሳየው ነገር ምንድን ነው? በፖለቲካ ጥንካሬው ምንም አይነት ክፍተት የሌለው ያን ካደረገ ደግሞ ይሄን ክፍተት የሚፈጥር ከሆነ ደግሞ ችግር ስለሚገጥመው በቀላሉ እፈርሳለሁ የሚል ጠፋለሁ የሚል የደመነፍስ አይነት ፍራቻ ስላለው ነው። እና በዚህም የተነሳ ነው ሁሉንም ነገር ከምትበሉት ከምትጠጡት ከምትኖሩበት ቤት ጀምሮ ከኔ ጋር ካልተስማማችሁ ድረስ ይሄን ማድረግ አትችሉ፣ ከዛ ደግሞ አልፋችሁ ደግሞ ሌላ ነገር የምትገቡ ከሆነ ወስጄ አስራችኋለሁ፣ ወስጄ ደብደባችኋለሁ፣ ሲያስፈልግም ልገላችሁ እችላለሁ፣ ከሀገር እንድትሰደዱ ማድረግ እችላለሁ። እና በተራው ከሆነ የዕለት የዕለት ጉርሱ ጀምሮ የህብረተሰቡ አባል የሆነው ሰው እስከ ከፍተኛ የደህንነቱ ጉዳይ ድረስ በእነሱ ቁጥጥር ስር ብቻ የሚሆን ነገር እንዲሆን አድርገው ነው የሚያስቡት። እና ይሄንን ሊቀጥል የማይችልን ያንድን አነስተኛ ቡድን የበላይነት ሁኔታ ለማስቀጠል የሚያደርጉት ነገር ነው። ይሄ ነገር በአንድ መልኩ በሌላ እንደማይሆን የሚያደርግ ሁኔታ የሚፈጠር ከሆነ ከፍተኛ ችግር ውስጥ እንደሚገቡ ያውቁታል። ይሄን ደግሞ በቀን ደረጃ በደመ ነፍስ ነው የሚያውቁት። ይሄ ማንኛውም እንስሳም ጨምሮ ያለው የደመ ነፍስ ሁኔታ አንድ እግር ኮሽ ሲል ብርግግ ብሎ እንደሚነሳው አይነት ነገር ነው የሚያስቡት። ይሄ ታስቦ ባይምሮም ሳይሆን በደመ ነፍስ ነገር ነው የሚያስቡት። እና ዋናው ነገር በእኛ ሁኔታ ከነሱ ጋር የሚደረገው ትግል በቀላሉ ትግሉን አንድ ደረጃ ላይ ሊያደርሰው የሚችለው ነገር ይሄ በህዝቡ ላይ ሊፈጥሩ የሚሞክሩት ከሚበላው ጉርሱ ጀምሮ እስከ ትልቁ የደህንነቱ ጉዳይ ድረስ በእነሱ ቁጥጥር ስር እንዳለ አድርገው የሚያቀርቡትን ነገር እንዳልሆነ የማሳየት እንቅስቃሴ መደረጉ በአጭር ጊዜ ውስጥ እነሱ ላይ ለሚደረገው ትግል ከፍተኛ ውጤት ያመጣል ብለን ነው የምናስበው። እና ህዝቡ ከዛ ውጭም እንደሚነሱ ህዝቡ እንዲሆን እንዲያስበው እንደሚፈልጉት ብቻ ሳይሆን ከሌላም ውጭ ሌላም ነገር እንዳለ ሙሉ ለሙሉ መቆጣጠርም እንደማይችሉ የሚያዩበት ሁኔታ ሲኖር ሁኔታው በፍጥነት ይለወጣል ብለን እናስባለን። በህዝቡም በኩል በእነሱም በኩል ይለወጣል ሁኔታው።
ያ ሁኔታ እንዴት ነው መታየት የሚችለው? ምን ያህል ጊዜ አለ? ምን ያህልስ? አንድ አባባል አለ በሀገራችን፣ ታላቅ ወንድምና ወጥ ማስፈራሪያ ነው ይባላል። ህዝቡ በፍርሃት ውስጥ ነው ያለው። ምክንያቱም እኔ ነኝ ፈላጭ ቆራጭ፣ እኔ ነኝ የጉልበት አልፋና ኦሜጋ ይላል ወያኔ ስልጣን ላይ ቁጭ ብሎ። የአለመሆኑን የሚያይበት ትንሽ ፍንጭ የሚያገኘው መቼ ነው?
ይሄ እንግዲህ በመሰረቱ አሁን እንዳባባልም ብለን ህዝቡ ይፈራል እንላለን እንጂ የህዝብ ፍራቻ መስሎ የሚታየው ነገር የግለሰቦች ፍራቻ ነው። ግን በብዙ ግለሰቦች ላይ ያለ ፍራቻ ሲደመር ወደ ህዝብ ፍራቻ የሚመስላል። ግን ህዝብ ግን አይፈራም። እንደ ህዝብ ከሆነ ግን ህዝብ እንዳይፈራ የራሱን የሚከላከልበት ሁኔታ መፈጠር አለበት። ለዚሁ ዋናው መሰረታዊ ነገሩ ቅድም እንዳለው በዚህ የኛ ድርጅት በሚከተለው የትግል ስትራቴጂ ላይ በዚህ በህዝባዊ አመፁም ሆነ በህዝባዊ የሚተኝነቱ ወያኔ ሊያደርስበት የሚችለውን ጥቃት ሊያከላከል የሚችልበት የድርጅት ጥንካሬ ሲያገኝ የዛን ጊዜ አሁን በግለሰብ ደረጃ የሚፈራው ህዝብ የተባለው ነገር ራሱን የሚከላከልበት አቅም የሚሆነውን አደረጃጀትና ለዛ የሚያስፈልግ ትግሉ የሚያስፈልገውን አንዳንድ ነገር ማሟላት ሲጀምር መፍራቱን ያቆማል። የዛን ጊዜ ወያኔ መጋፋት ይችላል። ወያኔ ደግሞ አሁን ባለበት ሁኔታ ሁሉን ነገር ቅድም እንዳለው ከረት ጉርስ ጀምሮ እያንዳንዱን ዜጋ እስከ ደህንነቱ ድረስ ለመቆጣጠር ያደረገው ሙከራ በአንድ መልኩ በሌላ በከተማ በገጠር መገፋት ሲጀምር የዛን ጊዜ ህዝቡ አሁን ፍርሃት ተብሎ የሚባለው ነገር የሚከላከልበት የሚሸሽበት ካስፈለገ ደግሞ የሚያጠቃበት ሁኔታ በሚፈጠርበት ጊዜ ሁኔታው ይለወጣል ብለን ነው የምናስበውና ህዝቡ ከዚህ የሚወጣበት አንደኛ መደራጀት አለበት። ይሄም የሚደራጀው ቀድም ላለው ምክንያቶች ነው። በከተማም በገጠርም ለሚደረጉ ህዝባዊ መጽና ህዝባዊ የሚተኝነት እንቅስቃሴ ለማድረግ ነው። ያ ወሳኝ ነገር አለ። እና ትልቁ ስራ አሁን ይሄንን የማደራጀቱ ነገር ነው። ይሄን ነገር ለማካሄድ ያስ ከሆነ በኋላ ግን ህዝቡ በከፍተኛ ፍጥነት ሁኔታዎች ቀደም እንዳልኩት ነባራዊ ሁኔታው በህዝቡ ላይ የሚያለው ይለወጣል። እነሱም ደግሞ አሁን ተቆጣጥረው ሁሉን ነገር እንችላለን ያዘው ብዙ ብሎ ያሉት ሁኔታ ያ እንደማይሆን ሲያዩት ደግሞ የነሱም ነባራዊ ሁኔታ በከፍተኛ ፍጥነት ይለወጣል። ግን ያን ለማድረግ ግን ወሳኝ ነገሩ ህዝቡ መደራጀት ከተደራጀ አይፈራም። አሁን የሚፈራው ተበታትኖ ስላለን
አርበኞች ግንቦት ሰባት በቅርብ ከግርብ ዘውድ እንደምንሰማው ከሆነ ብዙ ኢትዮጵያኖች ከአውሮፓም ከአሜሪካም ከኢትዮጵያም ወታደሩም ኤርፎርሱም ይገባሉ የሚባል ዜናዎችን ሰማለንና ይሄንን ኃይል ወደዛ የሚገባውን ኃይል ለማደራጀትና ለማስተጣቅ ሁሉ ነገር ለማድረግ ምግብ ለማብላትም ፍራንክ ያስፈልጋል። ወያኔዎች ስልጣን ላይ ከመጣታቸው ብቻ አካያሉ እያንዳንዱ የትግራይ ተወላጅ ተሃት በነበሩበት ጊዜ አሁን ናቸው ወርቅ ሸጦ አውሮፓ ውስጥ ሁሉ ለነሱ መዋጮ ይከፍሉ ነበር። አሁን ግን ኢትዮጵያዊው ይሄንን ውጤት ሲፈልግ መርዳት ያቅሙን ማድረግ እንዳለበት ቢያውቀውም ሙሉ ለሙሉ የሚያደርግ ይመስለውታል ወይ? ይሄ ነገርስ እንዴት ነው የሚለወጠው? ይሄ ነገር ካልተስተካከለ ፍላጎት ብቻ ውጤት ያመጣል ወይ?
አመጣ ፍላጎት ብቻ ውጤት አያመጣም። ፍላጎትን ውጤት ለሚያመጣል በሚችል አቅም መደገፍ ያስፈልጋል። ቀድም እንዳልኩት አቅም ስንል ደግሞ መደራጀት ነው። መደራጀት ብቻ ሳይሆን ድርጅቱ ደግሞ ሊሰራ ውጤት ሊያመጣ የሚችል አመራርም ይፈልጋል። እና እነዚህ ሁሉ ተካተው ነው የሚሆነው። እና ቀድም እንደተባለው ሰው በዚህ ሁኔታ ውስጥ መርዳት የሚለው ቃል ራሱ በትክክልም ጥሩ እንትንም ስሜትም ያለው አይመስለኝም። የሚረዳ ነገር አይደለም። ለምን ይሄ ያንዳንዱ ዜጋ የሚመለከተው ነገር ነው። እርግጥ ሁሉ ሰው በአንድ ጊዜ አንድ ነገርን አይቶ በአንድ ጉዳይ ላይ ሐሳቡን አስተካክሎ በዛ ጉዳይ ላይ የሚያረጋውን አስተዋጽኦ ለማድረግ በአንድ ጊዜ የሚከደበት ሁኔታ አይደለም። ማንኛውም እንቅስቃሴ ሲጀመር የተወሰኑ ሰዎች መጀመሪያ ብዙ ችግር ይወስዳሉ። ከዛ በኋላ ያን ሁኔታ በሂደት አንዳንድ ጉዳይ አንዳንድ ደረጃ ላይ እየደረሰ ሲሄድ አንዳንድ ውጤት ማሳየት በሚደርስበት ጊዜ ተስፋ በሚያሳይበት ጊዜ በርካታ ያሉ ሰዎች ይጨመራሉ። እና በሂደት በዚህ እንቅስቃሴ ውስጥ የመግባቱ ነገር ነው በዋንኛነት የሚታሰበው እንጂ በአንደኛው የሚረዳ አንደኛው ረጂ የሚባል ነገር የለም። ግን ይሄን አይነት ነገር የሚያስመስል ነገር የሚፈጠረው ነገር ምንድነው? እንደነዚህ አይነት እንቅስቃሴዎች በተፈጥሯቸው በታሪክም ብዙ መረጃዎች አሉ። መጀመሪያ የሚጀምሩት ሰዎች የተወሰኑ ሰዎች ናቸው። በሂደት ግን ነገሩ እየሰፋ እየጠነከረ ወደ ለውጥ ዴታ የሚሄድበት ሁኔታ አለ። እና በእኛ ማሰስመንት አሁን ሰዎች የሚያረጉት ነገር አለ። አሁን የሚረዱ ሰዎች አሉ። ትልቅ ኃላፊነት የወሰዱ ሰዎች አሉ። እነዚህ ትንሽ ነገር ማንቀሳቀስ ሲጀምሩ ግን ሰፋ ያለ ህብረተሰብ ወደ መርዳቱ ወደ ቀጥታ ወደ ትግል ውስጥ የመሳተፉ ነገር ይኖራል። ይሄን ግን የማድረጉን ግን የመጀመሪያውን በፈረንጆቹ ማና የመጀመሪያውን ጎማ የማዞሩ ነገር ግን ብዙ ጊዜ የጥቂት ሰዎች ኃላፊነት ነው። በተደጋጋሚ ታሪክ ያሳየው ማቅ ይሄን ነው።
ስለዚህ አቶ ብዙነህ የሚሉት ምንድነው? በታሪክም እንደታየው የመጀመሪያውን ጎማ የሚያስከረክሩ ጥቂት ሰዎች ብዙ መስዋዕትነት ከከፈሉ በኋላ ትንሽ ውጤት ንቅናቄ ሲታይ በህዝቡ በገፍ ይገባል ነው የሚሉት?
አዎ ሂደት ብዙ ጊዜ እንደዛ አይነት ነው።
እና የእናንተም ድርጅት ያንን እየሰራ ነው ማለት ነው?
አዎ ዋናው አሁን አትኩሮቱ ያንድ ነገር ለማድረግ ነው። አሁን በተለያየ ጊዜ በትግል ውስጥ ባለው ሁኔታ ብዙ በርካታው የሚባለው ሰው ይህን ነገር ሊያይ የሚችልበትን ሁኔታ መፍጠር ነው። ከዛ በኋላ ግን ትግሉ የጥቂት ሰዎች ቀርቶ ብዙ ሰው መሆን ሲጀምር ለውጥ ይመጣል።
ስለዚህ እናንተም ድርጅት ያንን
አሁን ትልቁ ጊዜ የሚወስደው መከራ የሚያሳየው የሚያስጨንቀው ነገር ያንን ብዙውን ሰው ሊያመጣ የሚችል ሁኔታ የመፍጠሩ ነገር ነው። እሱ ደግሞ በጥቂት ሰዎች ትከሻ ላይ ነው የሚወድቀው፣ ግን
እየተሰራበት ነው።
በዋነኛነት የሚሰራው እሱ ነው። ይሄ ጥቂት ሰው ግን አይደለም ለውጥ የሚያመጣው። ለውጥ የሚያመጣው ሁኔታ ይፈጥራል።
አንዳንድ ሰዎች ደግሞ የሚሉት ምንድን ነው? እንደዚህ አይነቱ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆን የታሰበ ይመስላል። አንድ ነገር ተጀምሮ መቋረጥ የለበትም። ቋሚ የሆነ አስተማማኝ ቤዝ እንዲኖረው ያስፈልጋል። ለዚህም ነው ይሄን ያህል ጊዜ የሚወስደው ይላሉ። እናንተም እንደሱ ነው?
አው ብዙ ነገር ከትግሉ ብቻም አይደለም ከትግሉም ባሻገር ያለው ብዙ ስብስብ ያለው ሁኔታዎች አሉ። በአገራችን ወያኔ መውደቁ ብቻም አይደለም ወያኔ ከወደቀ በኋላም ያለው ሀገራዊ ሁኔታ አስቀድሞ መዘጋጀት ይፈልጋል። ሁሉ ነገር በእኛ እንትን በእኛ የንቅናቄያችን አጠቃላይ እንደ ፖለቲካ ተልኮ የወሰደው ነገር ወያኔ መጣል ብቻ አይደለም። እንደውም በስትራቴጂክ ዶክመንቱ ላይ ወያኔን መጣል የሚለው ዳን መለስተኛ ግብ የተቀመጠ ነገር ነው። ዋና ግቦች ያስቀመጠው ብሎ ያለው በመጀመሪያ የዲሞክራሲ ስርዓት የሚገነባ እንቅስቃሴ ማስጀመር ነገር ነው። በሁለተኛ ግብ ያስቀመጠው ነገር ደግሞ ይሄ የተጀመረው የዲሞክራሲ ስርዓትን የመገንባቱ እንቅስቃሴ በተለያየ ምክንያቶች አንዳንድ ጊዜ በአምባገነን ግርሻ ወደ ኋላ እንዳይመለስ ጠንካራ መሰረት ላይ የዲሞክራሲን ስርዓት ጠንካራ መሰረት ላይ የማቆም ነገር ነው። እንግዲህ የዲሞክራሲ ስርዓት ለመስረት የሚያስፈልገውን እንቅስቃሴ ለመጀመር ግን የመጀመሪያው ችግር ወያኔ ነው። ወያኔ ካልተወገደ ይሄ ነገር አይሆንም። ለዚህ ነው በዋንኛነት ዝግናቂያችን ከወያኔን ባሻገር ያለውን ወያኔ መጣል ብቻ ሳይሆን ከወያኔ ውድቀት በኋላ ብቻ ሳይሆን በቋሚነት መኖር የሚገባውን አገራችን ያለውን የፖለቲካ ስርዓት ነው ከታሳቢ አድርጎ የሚንቀሳቀሰው። ስለዚህ አሁን ቀድም እንዳልከው ቶሎ ቶሎ ነገር ተሰርቶ እንደዚህ የሚባለው ነገር የነዚህን ሁሉ ዝግጅቶች ቀድም ያለው ለምሳሌ ስለ ውህደት ስለ ጥምረት ሌሎችን ዝግጅቶች የማሰባሰብ ነገር ሁሉ ምንለው ይሄንን አርቀን እናስበውን ሀገራዊ ከወያኔ ውድቀት በኋላ እንኳን ሀገራዊ ሁኔታ የማረጋጋት ነገር ወደ ፈለግነው የህዝብን የበላይነት የሚያረጋግጥ ስርዓት የመውሰድ ነገር ላይ በጋራ የመስራትን ነገር ሁሉ ከግምት የወሰደ ነው። ወያኔን ከመጣል ብቻ አይደለም እነዚህ ተያይዘው የሚሄዱ ናቸው። ወያኔን ጥለን እንደገና ቁጭ ብለን እንዴት ነው የምናደርገው ይሄንን ሀገር የሚባል ነገር አይኖርም ጊዜም አይኖርም አስቸጋሪ ነገርም ሊፈጠር ይችላል። ስለዚህ ይሄ ስለሆነ ጥንቃቄ ስለሚፈልግ ነው ትንሽ አሁን ሰው አንዳንድ ጊዜ በተፈለገው ፍጥነትና ደረጃ ነገሮች ለማስኬድ አመ ወያኔን ግን ለመጣል ብቻ ቢሆን ነው የንቅናቄው ግብ ነገሩ ይቀል ነው ከዛ በኋላ እንደፈለገ ይሁን የሚል ነገር ቢሆን
እናንተ ትግላችሁ ከወያኔም ባሻገር ለተወሰነ ጊዜም ቢሆን በተረጋጋ ሁኔታ የዲሞክራቲክ ሲስተም ለመፍጠር የሚያስችሉትን መሰረቶች ለመጣል ነው።
አዎ አሁንም በዚህ ከወያኔ ጋር ለሚደረገው ትግል ከሚደረገው ዝግጅት በተጓዳኝም እየተደረገም ያለው ነገር ይሄ ነው። የዲሞክራሲ ስርዓት የሚያደርጉ ተቋማት ናቸው። ተቋማት ብቻ ሳይሆን ነጻ ተቋማቶች ናቸው። እነዚህ እንግዲህ እንደዚህ ያለ ሬዲዮ ጣቢያ፣ የተለያዩ የሙያ ማህበሮች፣ የተለያዩ የፍላጎት ማህበሮች፣ የተለያዩ የእምነት ማህበሮች፣ የእምነት ተቋማቶች በሙሉ በነጻነት መንቀሳቀስ አለባቸው። እነሱ ናቸው በመንግስት ደረጃ በኤግዚኪዩቲቭ ደረጃ ያለውን የጉልበት በሌላው በኩል ባላንስ የሚያደርጉት እነሱ ናቸው። እንደምታዩት ነው አሁን በሚኖርበት ሀገር በዚህ በሚኖርበት ሀገር በስዊድንም ቢሆን መንግስት የሚባል ነገር አለ። ከመንግስት ውጪ ያሉ ነጻ ተቋማት አሉ። መንግስት በምርጫ ያገኘውን እንኳን ስልጣን ከሚፈልገው ከሰጠው ህዝቡ ከሰጠው ማንዴት በላይ እንደልቡ እንዳይጫወትበት እነዚህ ሌሎቹ ተቋማቶች ናቸው ኮንትሮል የሚያደርጉት። እነዚህ ነገሮች ካሁኑ ማሰብ ይፈልጋል። በተቻለ አቅምም አሁን ትግሉም እየተካሄደ እንኳን አንድ ነገር ለማድረግ እየተሞከረ ነው። በተለያዩ ማህበራትም በሚዲያ በምንም አካባቢ የሚቻለውን የሚፈልገውን ያህል አይደረግ ይችላል። ግን ንቅናቄያችን ግን ዋናው እንዳልኩት ወያኔን መጣል አይደለም ግቡ። ወያኔ መውደቅ አለበት፣ የዲሞክራሲ ስርዓት መመስረት አለበት ብለን ነው የምናምነው። የዲሞክራሲ ስርዓት ደግሞ በእኛ እምነት በሀገራችን የምርጫ ጉዳይም አይደለም። የተለያየ የመንግስት አይነቶች አሉ። የዲሞክራሲ ስርዓት፣ የሌላ ስርዓት የሚባሉ ግን የግድ የዲሞክራሲ ስርዓት አለበት ብሎ ንቅናቄያችን የሚያምንበት ምክንያት በሀገራችን ያለው ብዙ ችግሮች የተነሱት በተለይ የብሔራዊ ማንነት ላይ የተነሱ ጥያቄዎች በሙሉ ከዚህ ከተባለው የአድሎነት በእኩልነት አለመታየት፣ በህግ ያለመዳኘት እነዚህ አይነት ነገሮች የመጡ ስለሆኑ እነዚህን ችግሮች በሙሉ ጠራርጎ መልክ ሊያስይዝ የሚችለው የህግ የበላይነትን ያረጋገጠ ዜጎቹን በእኩልነት የሚያስተናግድ ለሁሉም እኩል የሆነ ኦፖርቹኒቲ የሚፈጥር የዲሞክራሲ ስርዓት ስለሆነ ስለዚህ የህልውናችን ጥያቄም ራሱ ከዲሞክራሲ ስርዓት መመስረት ጋር አብሮ የተቆራኘ ነው ብለን ነው የምናምነው። ስለዚህ በዋነኛነት ንቅናቄያችን ዓላማ ይህንን ስርዓት መመስረት፣ ስርዓቱ ሂደት ደግሞ ጊዜ የሚወስድ ረጅም ጊዜ የሚወስድ ስለሆነ በአንድ አጋጣሚ በሌላ ወደኋላ እንዳይመለስ እነዚህን የዲሞክራሲ ስርዓት የሚያደርጉትን ተቋማትን የማጠናከር ነገር ነው።
አጭር ጥያቄ አጭር መልስ ጠይቅና ከዛ ግሩም እንደኔው አጭር ጥያቄ ጠይቃለሁ ማገባል። ስልጣን ብትይዙ ስልጣን ላይ ብትቀመጡ ሌሎችን ታካፍላላችሁ?
በድርጅታችን የስትራቴጂ ዶክመንት ላይ እንደገና በሽግግር መንግስቱ ጊዜ እኛ ከናቄ ተባለውም ለዚህ ነው ፕሮግራም ይሄን ስልጣን የሚያዝም ፍላጎት የለንም። ዋናው ነገር ግን ይሄንን የትራንዚሽን ጋቨርንመንት ህዝቡ የመረጠው መንግስት አካል መጥቶ ስልጣን እስከሚወስድበት ጊዜ ከሌሎቹ ዲሞክራሲያዊ ኃይሎች ጋራ የትራንዚሽን ጋቨርንመንት በጋራ እንመራለን የሚል አንድ መለስተኛ ገባ አለን። አሁንም የጀመርነው ከሌሎች ድርጅቶች ጋራ የምናደርገው ውህደትም በጥብረትም ቀጥሎም ደግሞ በህብረትም በግንባርም ያንን ነገር
ስራ ላይ ለማዋል ነው ማለት ነው።
አጭሩ አጭሩኝ ሁለት ነገሮች ናቸው። አንደኛው ወያኔ ለድርድር ኦብነግ ይያል ብዙዎቹን ይለምናል ግንቦት ሰባትን ጋር ጠይቆ ያቀርባል ወይ ካልጠየቀን ለምን አንድ ሁለተኛ የስቴት ዲፓርትመንት አንደር ሴክሬታሪ ወንዲ ሸርማን ኢትዮጵያ ሄደው በተናገሩበት ጊዜ ግንቦት ሰባት እንዳሸባሪ ማለት ነገር ተናግረዋል። ከዛም በዘለለ በኃይል መጣል አይደለም ማሰብም የማይቻል መሆኑን ተናግረዋል። ይሄ በድርጅቱና በደጋፊዎቹ ላይ የሚያመጣው ተጽዕኖ አለው።
በመጀመሪያው ባነሳው ጉዳይ ላይ በግንቦት ሰባት አንድ ጊዜ በግልጽ ለሚዲያም ድረስ ያደረሰው ነገር አለ። አንድ ሁለት ጊዜ መልእክት ልከውብናል እኛ ጋር ምንነጋገር የሚል ግን እንነጋገር የሚሉበት ሁኔታ ፈጽሞ የማይመስል ነገር። ከዚህ በፊት ደግሞ በርሰሌ 17 አካባቢ በነበረው ሁኔታ ላይ አንድ ነገር እንነጋገር ብለው የሚያረጉትን ነገር የነበረው ልምድ ስለነበረ ከኛ ጋር በግል የሚነጋገረው ነገር የለም። የምታነጋገሩ ከሆነ ሁሉንም የሚያገባውን የፖለቲካ ኃይል በሙሉ በሰብሰባችሁ የምታነጋገሩ ከሆነ ለይ ደግሞ በግልጽ ህዝቡ ያወቀው የሚነጋገሩበትን ሁኔታና የሚነጋገሩበትን አጀንዳ ለህዝብ አስተዋውቃችሁ ካልሆነ በዚህ በግል መስመር ላይ ምንም ነገር መልእክት ልሰጡና ይገባም የሚል አቋም በዚህ ግልጽ ያገሳ ይሄን ግልጽ ያረግነው ነገር ነው። ስለዚህ ግን አርጋዋል ካንዱም ሁለት ይሄን ነገር አድርገዋል በሚታወቁ ሰዎች እኛም በሚናሰው ሰዎች ናቸው መልእክቱ የደረሰን። ይሄ በዚህ ሁኔታ ነው። አሁን በሴትዮዋ በኩል ያርከው ነገር ይሄ እንዲህ ያለው ነገር ለምን እንደዛ ሄደችው ለምን እንደተናገረች የሚለው ነገር ግልጽ አውጣላችሁ። እነሱ ከዩ ድርጅቶች በሙሉ እኛን ለይተው በእኛ በሷ አፍ የኛ ስም የኛ ድርጅት ስም እንዲነሳ ያደረጉበት ምክንያት እንደምታውቁት ነው። ምንም ግንቦት ሰባት በዚህ አይነት ደረጃ ይሄ ነው ያረገው የሚባል ነገር የለም። ግን ለወያኔ ትልቅ ችግር የሚመስለው የኛ ንቅናቄ ነገር በፖለቲካው ደረጃ ማንንም ሊረዳው የሚችለው ከነሱ በተሻለ ሁኔታ አገሪቷን ወደፊት ይዟት ሊሄድ የሚችል የፖለቲካ አስተሳሰብ እንዳለ ስለሚያወሩ ትልቁ ፍራቻቸው ከአጠቃላይ ካለው የድርጅቱ የፖለቲካ እምነትና አካሄድ ላይ የተመሰረተ ነው ትልቁ ጭንቀታቸው እንጂ ያ በተግባር ግንቦት ሰባት ይሄን ቦታ እንዲያርጎ እንዲያጥቃት ደርሶ ምናምን የሚባል ነገር የለም። እና ሴትዮዋ ደግሞ እዚያ አካባቢ ባለው የአሜሪካን ኢንተረስት በሄደች ጊዜ እርግጠኛ ነኝ ይሄን ነገር ስታናገራቸው እዚያ አካባቢ እናንተ ሁልጊዜ እናንተ ችግር ይዛችሁ ትመጡት እኛ እዚህ እኮ ችግር አለብን ለዚህ ግንቦት ሰባት የሚባል ነገር እኛ ነው ይሄው በህግ የተቋቋመ ነው መንግስት አፈርሳለሁ ይላል የዛተ በየቦታው ብሎ ይሄን ነገር ነገርዋት አሁን ይሄ ወጥሽ ተናገሪ በሚል ነው ይሄን ነገር ያደረገው።
ከጎኗ ቆሞ
እንደዚህ አንድ እንደ ቦይ ምንድነው የሚባለው ስኩል ቦይ ጁና ታብሮ ቆሞ እሷ ስትናገር ውስጡን ይፈለቀለቅ ነገር ይመስላል። ያን ጠይቁ ውጭ ጉዳይ ሚኒስቴር ሰው ነው የሚያዝን ነገር አለ።
ድርጅታችን ግን አፌክት አላረገም።
በዚህ በድርጅታችን እንዲህ ያለ ነገር ከዚህም በላይ ገለያ ብዙ ነገር መጠበቅ አለበት።
ስለዚህ ዝግጁ ናት። በመጨረሻ ግማሽ ደቂቃ ሰጥሃለሁ መልእክት አጥር ያለ መልእክት ለኢትዮጵያኖች በአለም ዙሪያ ይሄ ሬዲዮ ለሚያዳምጡ በተለያየ መንገድ መስተሰላልፎ መልእክት አለ።
አዎ ይሄ እንግዲህ ትግል የሁላችንም ትግል ነው ብለን ነው እናስበው። ቀድም ያልኩት እንዲህ ያለ ትግል ሲጀምር እርግጥ ብዙ በብዛት ሰው ላይ መጣ ይችላል ቶሎ ጉዳዩ ላይ ይችላል ግን የሚቻለውን ያህል ግን በዚህ ባጭሩም እና በተወሰነ ሰው በሚደረገው እንትን ውስጥ የምትችሉትን ያህል ሊናችሁ እንደፈቀደ ይቀርው ቢቀርደው በሞራል በምትችሉትም በሌላ ነገር የምትደግፉ ከሆነ ይሄንን የመከራ ጊዜያችንን ሁላችን እናሳጥራለን ብለን ነው እናስበው። በእኛ በኩል የሚመጣው ደግ ነገር በሙሉ ለሁሉ ዜጋ የሚሆን ነገር ነው ብለን ነው እናስበው። ሁሉንም ነገር በዚህ ብታውቁትና የምትችሉት ነገር ብታረጉ የሚል መልእክት ነው ያለኝ። በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ አና ፕሮግራማችን አለቀ አይደለም?
ዛሬ ፕሮግራማችን እንግዲህ በዚህ
ተጠናቀቀል። አዎ በሳምንት በተመሳሳይ እስከምንገናኝ መልካም ሳምንት እንላለን። ጤና ይስጥልን።
Let's go.